Ja, እግዚአብሔር ይመስገን። ዛሬውም ደግሞ ሰንበት እንደገና በደስታ እንድንቀበል እግዚአብሔር ኃይል ከኛ ጋራ ስለሆነ ስላገዘን ስለጠቃው ብዛት እግዚአብሔርን እያመሰገንን የዛሬውም ሰንበት ትምህርት እንጀምራለን እና ወደ ሰንበት ትምህርታችን ከመሄዳችን በፊት ጸሎት እናደርግና ከዛ ዳንኤል እና የሚኒዱ ልጆች መዝሙር ያቀርቡልናል። ከዛም በመቀጠል ሰንበት ትምህርታችን እናጠናለን። ከዳንኤል ለፌቦ ጋር አብረን እንጸልያለን።
የህይወት መንፈስ እኛን ስትፈጥረን በእኛ ላይ የራስህን ህይወት እንደተካፈልክና መለኮታዊ ባህሪ እንዲኖረን እንዳደረግ ሁሉ በቃልህ ላይ ወይም ደግሞ በመጽሐፍ ቅዱስ ላይ ያንተ የህይወት እስትንፋስ ተላልፈዋልና ቃል ያላቸው ህይወት አላቸው፣ ቃል ህይወት ነው ብሎ እንደተጻፈ ሁሉ የዘላለም አምላክ ሆይ በእያንዳንዳችን ላይ ያለው የአንተ መለኮታዊ ባህሪ እና የቃልህ ብርሃን በእያንዳንዳችን እንደተጻፈ ቃልህ መንገድህ በመንገዳችን ላይ የሚገኝ የእግዚአብሔር ብርሃን በዛሬ ቀን ደግሞ በሰንበት ትምህርት ላይ በሚያገለግሉ እያንዳንዱ በትንሹም በትልቁም በህፃናቱም አንደበት ሆነ ክብርህንና ታላቅነትን በመግለጽ ታማኝ አምላክ ስለሆንክ እጅግ እናመሰግናሃለን። እያንዳንዳችን በፊት በምንቀርብበት ጊዜ በታላቅ ደስታ እንድንቀርብ እርዳን። ምክንያቱም እኛ በሰማይ ስፍራ የምንገኝ ለምድር ሁሉ መብራት ወይም ደግሞ ብርሃን እንድንሆን እናንተ የዓለም ብርሃን ናችሁ ተብሎ ተጽፏልና ከእንግዲህ ባለ ጊዜ እያንዳንዳችን ለራሳችን እንደዚህ እየተሰባሰበን ለመጽናናት እና እርስ በራሳችን ለመበረታታት ማጥናት ሳይሆን የህይወት ብርሃን በእያንዳንዳችን በርቶ በጨለማ ዓለም ከሚዳክረው ህዝብ ዙሪያ የህይወት ብርሃን ሆነን እንድንገኝ አሁን እንድታሰለጥነን እና እንድትሸኘን ጌታ ወይ ፈቃድ ይሁን። የእያንዳንዱ ሰው ልብ ከፍርሃት በላይ ሆኖ ክብርህን እያየን የምናመልክበት ለራሳችንም አንተን በማየት እና ከአንተ ጋር ከመሆናችን የተነሳ መለኮታዊ ባህሪ ተሸክመንም የምንዞር አብርሃንም ደግሞ ያለ አምላክ ስለሆን ሶረትንና ሶናንንም ጭምር ከህፃነታቸው ጀምሮ በክብር ፊት የቆዩትን ወላጆቻቸውንም ጭምር አሁን ዛሬ ከኛ ጋር ሊገኙ ያልቻሉትንም ከአንተ ጋር ለመገናኘት የሚያስችል ብርሃን እነዚህ ህፃናት ተሸክሞ ማንቀሳቀስ እንዲችሉ ጌታ ሆይ ፈቃድ ይሁን። የምንማረውንም ደግሞ የቃልህን ብርሃን በእያንዳንዳችን ልብ የዘላለም ብርሃን ታደርግ ዘንድ እንደገና ደግሞ ቀኑን ሙሉ በምናደርገው አገልግሎት ላይ የህይወት መንፈስ መልእክት ተሸክሞ የሚመጣውንም ባሪያህን እኛን የምናዳምጥ ባሪያዎች የሚያስተምሩ ሰንበት ትምህርትንም የምታስተምረው እህታችንም በቅዱስ እግዚአብሔር መንፈስ የተናኩ ይሁኑ። በአንተ መንፈስ የተነካ ሰው ሁሉ የህይወት ብርሃንን ያበራል በዙሪያው። እሱ ብቻ አይደለም ለዘላለም የህይወት ብርሃን እንድንሆን ይለስለት በምንኖረው ኑሮ ሁሉ አንተ በእኛ ህይወት ላይ ትታይ ዘንድ በኢየሱስ ክርስቶስን በዙፋኔ አቅርበንና አትመን። አሜን።
ኦኬ፣ ልጆቹ መዝሙር ዛሬ የምለው አርስቱ ድሮ ሚ ክሎዝ ቱ ዩ ወደ አንተ አቅርበኝ ነው አለ በአማርኛ። ኦኬ
Never let me go.
May God bless you abundantly. May God be near to you and to near all of us. And thank you very, very, very much. Let He draw you to His heart.
Hallelujah. Amen. Amen.
Thank you.
God bless.
Mashi, yadare sambat samastachin sabatanyao sambat samastachin no? እግዚአብሔር ይመስገን በእውነት እነዚህ ህፃናት ልጆች ናቸው። እኔ በተለይ ህፃን ሆነው ስለሆነ የማውቃቸው ለእኔ የሆነ የሚሰጠኝ ስሜት አለ። አላየኋቸውም ሲያድጉና አሁን ትልልቅ ልጆች ሆነው ለእግዚአብሔር ክብር የሚዘምሩ ሆነው ሳያቸው ለእኔ ትልቅ ነገር ነው። እግዚአብሔር በእውነት ይባርካቸው።
አሜን።
እና ወደ ዛሬ ያው ሰንበት ትምህርት እንሄዳለን። እና ዛሬ ሰንበት ትምህርት ያው አርስቱ ቋንቋ ያው መልእክት በጽሁፍ እና አገባብ ይላል። ያው ላንጉጅ ያው ቋንቋ ነው። ያው ቴክስት ስንል ቴክስት ቡክ እንላለን፣ መጽሐፍ ማለት ነው። ወይ ደግሞ ቴክስት ጻፍኩለት ቴክስት አደረኩለት ስንል ያው ጽሁፉ መልእክት አለው ማለት ነው። መልእክትን በጽሁፍ ማድረስ ማለት ነው። እና ኮንቴክስት ደግሞ አገባብ ነው በአማርኛ። ያ ማለት ያነበብና ስንጥቅስ ለማስተዋል ከላይ ጀምሮ ስለዛ ጥቅስ የሚናገረውን ሙሉን ሐሳብ የሚሰጠውን የዛን ጥቅስ ሙሉ ሐሳብ ማግኘት ማለት ነው፣ አገባብ ማለት ነው። እና ያ ነው እንግዲህ የዛሬ አርስታችን። እና ለዛሬ የተሰጠን መፋሰቢያ ጥቅስ በዘዳግም ነው የሚገኘው። ዘዳግም ምዕራፍ 31 ቁጥር 26 ላይ እንደዚህ ይላል፣ በክርስቶስ ስም አነበዋለሁ። ይህን የሕግ መጽሐፍ ውሰዱ፣ በእናንተ ላይ ምስክር ሆኖ በዚያ ይኖር ዘንድ በአምላካችሁ በእግዚአብሔር የኪዳን ታቦት አጠገብ አስቀምጡት። ይህም በእናንተ ላይ ምስክር ሆኖ በዚያ ይኖራል ይላል። እንደገና አነበዋለሁ። ይህን የሕግ መጽሐፍ ውሰዱ፣ በእናንተ ላይ ምስክር ሆኖ በዚያ ይኖር ዘንድ በአምላካችሁ በእግዚአብሔር የኪዳን ታቦት አጠገብ አስቀምጡት። ይህም በእናንተ ላይ ምስክር ሆኖ በዚያ ይኖራል ይላል። እና እንግዲህ ምስክር ሆኖ እንዲኖር በዚያ ቦታ እንዲቀመጥ የተደረገው ያ የሕግ መጽሐፍ ነው። እና እንግዲህ ተጽፎ ስለተገኘ ነው አሁን ዛሬ የምንማረው። እንግዲህ ያው ስለ ጽሑፍ ነው አይደለ? እና ያ የሕግ መጽሐፍ ተጽፎ ይገኛል። እና እንግዲህ አንድ ነገር ለመጻፍም ለማንበብም ቋንቋ ያስፈልጋል። ሁሉም ሰው የሚያነበው በየቋንቋው ነው፣ በሚያውቀው ቋንቋ ነው የተጻፈን ነገር ማንበብ የሚችለው። ስለዚህ ስለ ቋንቋ ሰንበት ትምህርታችን በዓለም ላይ 6000 ቋንቋዎች ከ6000 በላይ የሚበልጡ ቋንቋዎች አሉ ይላል። አይ ቲንክ ቆየት ያለ እንትን ነው ሪሰርች ነው መሰለኝ። አሁን በዲሴምበር 20/2011 ግን ከ6500 በላይ ቋንቋ እንዳለ ነው እኔ ያገኘሁት። እና እንግዲህ ከ6500 በላይ ቋንቋዎችን በዚህ ዓለም ላይ እንዳሉ ጉግል ሳደርግ ነው ያገኘሁት። ያ የተቆጠረው በዲሴምበር 20/2019 ነበረ። እና እንግዲህ ቋንቋ ይሄ ሁሉ አለ። ወደኛ ወደ ሀገራችንም ደግሞ ምን ያህል ቋንቋዎች ብዙ ቋንቋዎች አሉን እኛ ሀገር ውስጥ። እና በስፋት ስለሚናገር በሀገራችን ውስጥ በስፋት የሚነገሩት ቋንቋዎች ያው ሁለቱ ናቸው፣ የኦሮምኛ ቋንቋ እና የአማርኛ ቋንቋ ተናጋሪዎች ናቸው ብዙ። 34% የኦሮምኛ ቋንቋ ተናጋሪ ይላል ጉግል፣ 29% የአማርኛ ተናጋሪ ይላል። እና ስለዚህ በፐርሰንት ስንሄድ ብዙ ቋንቋ ብዙ ህዝብ የሚናገረው ቋንቋ በሀገራችን እንግዲህ ኦሮሞ ነው፣ ኦሮምኛ ቋንቋ ነው። ሁለተኛ አማርኛ ቋንቋ ነው። ያው ግን ሁሉም ሰው የሚግባባበት ናሽናል ላንጉጅ እስካሁን ድረስ ኦሮምኛ እንደሆነ ይቅርታ አማርኛ እንደሆነ ነው የሚናገረው። እና እንዲሁም ደግሞ በዓለማችን ላይ ደግሞ ብዙ ሰዎች የሚናገሩት ቋንቋዎች ምንድን ናቸው ብዬ ስል ያው ሁላችንም እንደምናውቀው እንግሊዝኛ ነው። ያው በአንደኝነት ደረጃ ሰዎች ብዙ ሰዎች የሚናገሩት። ሁለተኛው ማንዳሪን የሚሉት ቋንቋ ነው። ያ ማንዳሪን ቋንቋ የቻይናዎች ቋንቋ ነው። እና ቻይናዎች ሌሎችም ብዙ ቋንቋዎች አሏቸው። ግን ይሄ ልክ እኛ በአማርኛ ሁሉም ሰው እንደሚነጋገርበት እነሱ ደግሞ ማንዳሪን የሚል ቋንቋ ነው ያላቸው እንጂ ልክ እንደኛው እነሱም ብዙ ቋንቋዎች አላቸው። በሶስተኛ ደረጃ ሂንዲ ነው። ሂንዲ የህንድ ብቸኛ ቋንቋ አይደለም። በጣም ብዙ ቋንቋ አላቸው ህንዶች። እና ግን ዋናው ግን ሂንዲ ነው። እና ከዛ ቀጥሎ ስፓኒሽ ነው። ከዛ ቀጥሎ ፍሬንች ነው። ከዛ ቀጥሎ አረቢክ ነው። ያው እንግዲህ ይቀጥላል። እና እኔ ይሄንን ለማየት የፈለኩበት ምክንያቱ ምንድን ነው? እንግዲህ በዓለም ላይ ከእንግሊዝኛ ቀጥሎ የቻይና ቋንቋ ከሆነ በዓለም ላይ ትልቁ ምን ያህል እነዚህ በቻይና ሀገር የሚገኙ ሰዎች እንግዲህ ይሄ ብዙ ህዝብ ያከሆነ ብዙ ቋንቋ ተናጋሪ ያከሆነ ምን ያህል ወንጌል ደርሷቸዋል ቋንቋቸው ይሄኛ ቋንቋ ከተናገሩ ብዙ ህዝብ ናቸው ማለት ነውና እንግዲህ እያንዳንዳችን ለዛ ነገር ኃላፊነት አለብን ማለት ነው ወንጌልን ለማድረስ ማለት ነው ምን ያህል ወንጌል ደርሷቸዋል የሚለውን ሐሳብ እንድናስብ ስለፈለኩኝ ነው እና እንግዲህ ይሄ በዚህ በቋንቋ እንግዲህ ሁሉም ህዝብ አለው እና ግን ደግሞ መጽሐፍ ቅዱስ ደግሞ በስንት ቋንቋዎች ደግሞ ተተረጎመ የሚለውን ደግሞ ስናይ ደግሞ እንግዲህ በ600 ቋንቋ እንደተተረጎመ ነው የምናየው መጽሐፍ ቅዱስ ማለት ነው ግን መጽሐፍ ቅዱስ ስንል ያው ሁሉም ነው አዲስ ኪዳንም ብሉይ ኪዳንም አንድ ላይ የሆነበት ማለት ነው ግን አዲስ ኪዳን ብቻውን ወይም ደግሞ የተወሰኑትን የመጽሐፍ ቅዱስ ክፍሎች ያወጡ ደግሞ ብቻውን የሚታተሙ መጽሐፍ ቅዱሶች አሉ ሙሉን ያልሆኑ ማለት ነው አዲስ ኪዳንና ብሉይ ኪዳን 66ቱን ያልያዙ ማለት ነው እነሱ ከ2500 በላይ ታትመዋል ወይም ደግሞ ትራንስሌት ተደርገዋል እና ግን አሁንም ግን ቢሆንም ግን ይህን ያህልም ቢሆን በጣም ከግማሽ በታች ነው ምክንያቱም 6500 በላይ ቋንቋ ካለ በ600 ቋንቋ ብቻ ከሆነ የተተረጎመው አሁንም ገና ብዙ ይቀራል ማለት ነው የመጽሐፍ ቅዱስ ተተርጉሞ ለሰው ሁሉ የመዳረሱ ጉዳይ ማለት ነው እና እንግዲህ አሁን ይሄንን ምንናገረው ምንድነው ለምን ጉዳይ ነው ይሄን ያህል ቋንቋ የሚናገሩ ሰዎች ካሉ ይሄንን ያህል ደግሞ የመጽሐፍ ቅዱስ ትርጉም ተተርጉሟል ብለን ካልን እንግዲህ መጽሐፍ ቅዱስ የሚተረጎምበት ዋናው ምክንያቱ ይሄን ያህል ቋንቋ ተተረጎመ ይሄን ያህል ብሎ ቁጥር ለመቁጠር ሳይሆን በዛው ውስጥ የተጻፈውን የህይወት ቃል የሚሰጠውን የእግዚአብሔርን ቃል ስንቶች የማግኘት እድል አግኝተዋል ነው ዋናው ሐሳብ እንደገና ደግሞ ተተርጉሞ ደግሞ እድሉን ካገኙ በኋላ ደግሞ ስንቱ ተጠቅሟል በዛ እኛ እድሉን አግኝተናል ነገር ግን እኛ ተጠቃሚዎች ነን ወይ በዛ ነገር እየተጠቀምንበት ነው ወይ ምክንያቱም በአሞጽ 8:11 ላይ ምንድነው የሚለው በምድር ላይ ረሃብ የምሰድበት ዘመን ይመጣል ይላል ይሄውም የእግዚአብሔርን ቃል የመስማት ረሃብ እንጂ የመራብ ወይም ውሃን የመጠማት አይደለም ይላል አሞጽ ስለዚህ አሁን እኛ እድለኞች ነን የሚገርመው እነዚህ ሁሉ ብዙ ቋንቋ አለ በመድር ላይ አለን ከዛ ቋንቋ ውስጥ ገና በአንድ ትርጉም ራሱ ያልተተረጎመላቸው አሉ። እኛ ግን ራሱ ወደ አማርኛ ተተርጉሞ ወደ አማርኛ ብቻ አይደለም ወደ ሌሎች ቋንቋዎች ሁሉ ተተርጉሟል። የኛ ያማ እድለኞች ነን መጽሐፍ ቅዱስ ወደ ሌላ ቋንቋ ሁሉ ተተርጉሟል። ቋንቋችን የኢራካችን የኢትዮጵያ ቋንቋ ማለት ነው። ከአማርኛም አልፎ ሌሎችን ቋንቋዎች ተተርጉመዋል። እሱ ብቻ አይደለም። ራሱ በአማርኛ የተተረጎመው አንድ ትርጉም ብቻ አይደለም ያለን። ከትርጉም ራሱ አለንኛ። የተለያየ ቨርዥኖች አሉኛ። እና እድለኞች ነን። ስለዚህ ያንን እድል መጠቀም አለብን። የመጽሐፍ በእጃችን ላይ ያለ በአሁን ጊዜ የጊዜ እግዚአብሔር መንፈስ እንዲገልጽልን ራሳችንን ዝቅ አድርገን የምናጠናበትን ጊዜ እግዚአብሔር የሰጠንን ካልተጠቀምን አሞጽ እንደሚናገረው ረሃብ ይመጣል። ረሃቡ መጥቶ ግን ወዲያና ወዲህ ቢሮጡም አያገኙትም ይላል። አይገኝም። የምግብ አይደለም፣ የውሃ አይደለም። መጽሐፍን የማጥናት ወይም ደግሞ የእግዚአብሔርን ቃል ለመስማት የመፈለግ የመጓጓት ግን ያንን የማጣት ጊዜ ስለሚመጣ ከዛ በፊት ላይ የተሰጠንን እድል ተጠቅመን እንድናጠና እግዚአብሔር ይርዳን። ወደ እሁዱ እንሄዳለን። እሁድ መጽሐፍ ቅዱስን መረዳት ወይም ማስተዋል ይላል። እና እንግዲህ ይሄ መጽሐፍ ቅዱስ እንግዲህ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እና 17 ላይ እንደሚናገረው መጽሐፍ ቅዱስ የእግዚአብሔር መንፈስ እንግዲህ ያለባቸው ሰዎች ነው የጻፉት። አንድ ሰው ብቻ አይደለም የጻፈው፣ የተለያዩ ሰዎች። ደራሲው ወይም የመጽሐፉ ባለቤት ብቸኛው እግዚአብሔር ስለሆነ አንዱ የጻፈው ከሌላው ጋራ አይጋጭም እና ሁሉም በመንፈስ ቅዱስ ተመርተው ነው የጻፉት። ለምን ጉዳይ ነበረም አላማውን ሲናገር ለማስተማር፣ ለመገሰጽ፣ ለማጽናት፣ በጽድቅ መንገድ ለመምራት ወይም ለመሄድ ይጠቅማል ይላል። ስለዚህ ይህ መጽሐፍ ቅዱስን ካልተረዳ ነው እንደዚሁ እንደ ፊደል ብቻ የምናነበው ከሆነ እዚህ የተጻፉትን አላማዎች ሊያሟላልን አይችልም፣ አያስተምረንም። እንዲሁ ዝም ብለን ሸምደን እንተዋለን እንጂ ትምህርት አይሰጠንም። ትምህርት ማግኘት አንችልም። ከዛ አይገስጸንም። ሲገስጸን እምቢ ምንል ከሆነ ልባችን ካልተዘጋጀ አይገስጸንም፣ አያቀናንም። በጽድቅ መንገድ እንዴት እንደምንሄድ አያሳየንም። እሱ ሊያሳየን ይፈልጋል። እኛ ግን ካልተዘጋጀን፣ ለመማር ካልተዘጋጀን፣ ለማስተዋል ለመረዳት ፈቃደኞች ካልሆንን እያነበብን በተደጋጋሚ እናገራለሁ ይህንን ቃል ፊደል ይገላል፣ መንፈስ ግን ሕይወትን ይሰጣል ይላል። እናነበዋለን፣ ፊደል ሆኖ ይገለናል እንጂ ምንም አይጠቅመንም። መንፈስ ሲሆን ግን ሕይወትን ይሰጣል። እንዴት አድርጎ? በማስተማር መንፈስ በመገሰጽ በማቅናት በጽድቅ መንገድ እንዴት እንደምንሄድ ይመራናል ማለት ነው። እና እንግዲህ ይሄ እንግዲህ የመጽሐፍ ቅዱስ ዓላማ ዋናው ያው እስራኤሎችን ከግብጽ ምድር እንዳወጣ እግዚአብሔር እኛንም ደግሞ ያው የኛ ግብጽ ደግሞ ዓለም ነው፣ ከዓለም ውስጥ ነው የሚያስወጣን። እና እንግዲህ አጣጣፉንም ደግሞ ስናይ ደግሞ እስራኤሎችን ከግብጽ ነው ያወጣቸው እና ግን ብሉይ ኪዳን የተጻፈው በዕብራይስጥ ቋንቋ ነው። ብዙ ክፍል በዕብራይስጥ ቋንቋ ተጽፏል፣ የተወሰነው ደግሞ በአረማይክ ቋንቋ ተጽፏል። ይሄ አዲስ ኪዳን ደግሞ በግሪክ ነው የተጻፈው እና ግሪክ እንደ በዛን ጊዜ አሁን እንግሊዝኛ አሁን ኢንተርናሽናል ላንጉጅ እንደሆነ ሁሉ ግሪክ ደግሞ በዛን ጊዜ ልክ እንደዛ ያህል ነበር፣ እንደ ኢንተርናሽናል ላንጉጅ ያህል ነበር። ስለዚህ በግሪክኛ ሲጻፍ ሁሉም ያንን ነገር የማስተዋል እድል ይኖረዋል ማለት ነው። በራእይ ምዕራፍ 1 ቁጥር 2 ላይ ምን ይላል? እርሱም ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክርነት ያየውን ሁሉ መሰከረ ይላል። ያየውን ሁሉ መሰከረ የሚለው ቃል ምን ለማለት ነው? አሁን ፍርድ ቤት እንኳን ብንሄድ፣ የፍርድ ቤትን አሰራር እንኳን ብናይ፣ አንድ ዳኛ ፊት ቀርቦ አንድ ሰው ምስክር ነኝ ብሎ እንደዚህ ሆኖ ሰምቼ ነበር እንደዚህ ብሎ ቢል አይቀበልም፣ ምስክርነቱን አይቀበልም ፍርድ ቤት። አይተሃል ምን ካየ ብቻ ተናገር፣ ካላየ ግን ምስክርነት አይጠናም። እና እዚህ ጋም ዮሐንስ ምንድን ነው ያለው? ያየውን ሁሉ መሰከረ። እና እኛ እግዚአብሔርን ነገር ልናይ ይገባናል። ካየን ነው በትክክል መናገር የምንችለው። እኛስ ያየነው እና የሰማነው እንመሰክራለን የሚላል ሌላ ተቃም ጴጥሮስ ሲናገር እና ስለዚህ ይሄ እንግዲህ መጽሐፍ ቅዱስን ለማስተዋል ልናይ ይገባናል ማለት ነው። ሌላው ደግሞ እዚህ ጋር ለመናገር የሚፈልገው ፖይንት ምንድነው? ወደ ግሪክ ሲተረጎም ለኢንተርናሽናል ላንጉጅ በዛን ጊዜ እንደነበረ ሁሉ ምንድን ነበር የተባሉት? ወንጌል ከነሱ ተወስዶ ለአህዛብ እንደምሰጥ በፊትም የተነበየት እንዲትም ነበር። በማቴዎስ ምዕራፍ 1 ብንሄድ፣ ማርቆስ ምዕራፍ 12 ላይ ብንሄድ ኢየሱስ ክርስቶስ በወይኑ ተክል ምሳሌ አድርጎ ያንን ተክል መንከባከብ እንዲ ስላሉ እነዛ ገበሬዎች ከነሱ ተነጥቆ ያ መሬት ለሌላ ገበሬ ይሰጣል፣ ለዛ የወይን መሬት ለሌላ ገበሬ ይሰጣል ይላል አቀድሞ ይነግራቸው ነበር ኢየሱስ ክርስቶስ። ከዛም በፊትም ደግሞ በኢሳይያስ ምዕራፍ 5 ላይ ሄደንም ስናይ እንደዚሁ ኢሳይያስ እንደገና በትንቢት ይናገር ነበር ከነሱ ተነጥቆ እንደሚሰጥ ለሌላውና። ያ ማለት እነሱ በርግጥ መጀመሪያ ወደ ገዛ ወገኖቹ መጣ ይላል ዮሐንስ 1:11 ዮሐንስ 1:11 ላይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉት። ግን የመጀመሪያው ሐሳብ የነበረው እነሱ ወንጌልን እንዲያስተላልፉ ነበር፣ ለዓለም ሁሉ እንዲያዳርሱ ነበር። እነሱ ግን እንቢ ካሉ በኋላ ግን ከነሱ ተነጥቆ ወደ አህዛብ ሲሰጥ እንግዲህ አጠቃላይ በቃ ተዳረሰ ማለት ነው። አሁን ተዳረሰ የሚለው ምንድነው? በእነሱ እንዲዳረስ ነበር። ነገር ግን አሁን በአህዛብ ሲዳረስ አዳራሾቹ የተወሰኑ እስራኤሎች ብቻ ሳይሆኑ መንፈሳዊ እስራኤላውያን አዳራሽ ሲሆኑ ወይ ወንጌሉን አስተራጭ ሲሆኑ ምንድነው የሚሆነው? በቃ የኢንተርናሽናል ላንጉጅ ነው የሚጠቀሙት ማለት ነው። ለምን እብራይስጥ ጋር ብቻ ተከልሎ አልተቀመጠም? ይሄ ኢንተርናሽናል ላንጉጅ የሆነውን ዓለም አቀፍ ቋንቋ የሆነውን በመጠቀም በዛን ጊዜ ወንጌልን ሁሉ እንዳዳረሱ ነው የምናየው ማለት ነው። እና ግሪኩ የሚጠቅመው ለዛ ነው። በዘዳግም ምዕራፍ 32 46 እና 47 ላይ የዚህን ሕግ ቃሎች ሁሉ በጥንቃቄ ይጠብቁ ልጆቻችሁን እንድታዟቸው ይላል። ልጆቻችሁ እንድታዟቸው እኔ ዛሬ በግልጽ የምነግራችሁን ቃሎች ሁሉ በልባችሁ አኑሩ። ቃሎቹ ለእናንተ ህይወታችሁ እንጂ ባዶ እቃዎች አይደሉም። በእነርሱ ዮርዳኖስን ተሻገራችሁ። በእነዚህ የእግዚአብሔር ቃል ባዶ እቃ አይደለም ማለት በሱ ነው። ማንን? ዮርዳኖስን የተሻገራችሁ በምትወርሷት ምድር ረጅም ዘመን ትኖራላችሁ። በማን? በዚሁ በእግዚአብሔር ቃል የተጻፈው ባይጻፍ ለልጅ ልጅ ማስተላለፍ አይቻልም። ስለተጻፈ ያንን የተጻፈውን የእግዚአብሔርን ህግ ቃል ለልጆቻችሁ አስተምሩ። ከዛም እንደገና ደግሞ አስተውሉ። ያን ጊዜ ከግብጽ ወጣችሁ ዮርዳኖስን የተሻገራችሁ እሱ ቃሉ ነው ያሻገራችሁ። የምትወርሱትን ምድር ላይ እግዚአብሔር በሰጣችሁ ዘመን ሁሉ እንድትኖሩ እግዚአብሔር የሚረዳው ቃሉን በማንበብ ነው እያለ ነው የሚናገረው ማለት ነው። አንደኛ ቆሮንቶስ ምዕራፍ 10 ላይ ምንድን ነው የሚለው? ከዛው አለት ቀጥሙ ይላል። ሲሻ እነዛ አባቶቻችሁ ከዛ አለት ቀጡ፣ አለቱ ክርስቶስ ነበር ያና። ስለዚህ ተስተውሳላችሁ ሙሴ ወደ ከነአን ጫፍ ላይ ደርሶ ያልገባበት ምክንያት ምን ነበር? ተስተውሱ ከሆነ ያ አስላል ሰማነው። ግን ምን አርግ ነበር ያለው? ድንጋዩን ምን አርግ ነበር? ድንጋዩን ተናገረው ነው ያለው። ተናገረው ሲለው እሱ ግን ሁለት ጊዜ ደበደበው። ድንጋዩ አለቱ ማን ነበር? ክርስቶስ ነበር። እና ስለዚህ እሱ መደብደብ ሳይሆን የነበረበት ሲናገር ብቻ ውሃ ይፈልቅ ነበር። እና ወደዛ ዲቴል ውስጥ አልገባም፣ ግን እሱ ያነሳሁበት ምክንያት ምንድን ነው? እነዛ የተሻገሩት አብሯቸው የነበረው ሁሉ ኢየሱስ ነው ያሻገራቸው። ቃል ራሱ ኢየሱስ ክርስቶስ ነው። እና ስለዚህ ኢየሱስ ክርስቶስ መኖሪያችን ነው። እኔ የህይወት ውሃ ነኝ፣ እኔ የህይወት እንጀራ ነኝ ይላል። እና ስለዚህ መኖሪያ ራሱ ቃሉ መኖሪያችን ነው። ባለፈውም ስናጠና ታስታውሳላችሁ ኢየሱስ ምንድን ነበር ያለው? ዲያብሎስ ሲፈትነው መጥቶ ይሄንን ድንጋይ ዳቦ ነው ብለህ ብላ ብሎ ሲለው ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ወይም በዳቦ ብቻ አይኖርም ብሎ ነበር የመለሰለት። ስለዚህ ይሄ ቃል እያለ ነው ይሄ ቃል ለእናንተ ባዶ ዕቃ አይደለም፣ መኖሪያ ነው፣ የሚያኖር ነው። የእግዚአብሔር ቃል ነው የሚያኖረው። እና ስለዚህ ለልጆቻችሁም ንገሩ፣ እናም አስተውሉት። እናንተም የተሻገራችሁት በሱ ነው፣ የምትኖሩትም በሱ ነው እያለ ነው የሚናገረው። እና ወደ ሰኞ ሴት ቃላቶችና ትርጓሜያቸው ይላል። እና እንግዲህ በሁሉም ቋንቋዎቹ ውስጥ አንዳንድ ለመተርጎም የሚያስቸግሩ በአንድ ቃል ጥቅልል አድርገን ለመናገር የሚያስቸግሩ ቃላቶች ይኖራሉ። ይሄ በአንድ ቋንቋ ሳይሆን በየሁሉም ቋንቋ ውስጥ ነው የሚገኘው እንደዚህ አይነት ችግር ማለት ነው። ለምን ጎዶሎነት አለው፣ እያንዳንዱ ቋንቋ ጎዶሎነት አለው። ከዛ የተነሳ ያንን ለማድረግ በሚከብድበት ጊዜ ከፍተኛ ጥንቃቄ ያስፈልጋል። በተለይ መጽሐፍ ቅዱስን የመጽሐፍ ቅዱስ በዛ ቦታ ምን እንዳለ ለመተርጎም ለማስረዳት በመሰለኝ መናገር አንችልም። አንዳንድ ቋንቋ በጣም አንዳንድ ቃላቶች ላይ ከበድ ያሉ ትርጉሞች ይኖሩታል እና እሱ ላይ በጣም ጥንቃቄ እንደሚያስፈልግ ነው ቃላቶች በምንተረጉምበት ጊዜ የሰኞ ክፍል የሚነግረን። አሁን ለምሳሌ አንደኛ ነገሥት ምዕራፍ 3 ቁጥር 6ን ብናይ እግዚአብሔር ለሰለሞን በህልም ሲገለጥለት እና ምን ልስጥህ ሲለው ሰለሞን የተናገረው ነገር ነበር፣ ወይም ደግሞ እግዚአብሔርን የጠየቀው ነገር ነበር። አባቴ ዳዊት በእውነት እና በቅን ልቦና በፊትህ ስለተመላለሰ ለባሪያህ ቸርነት አሳይተሃል። በዚህም ቸርነት ምክንያት ዛሬም በዙፋኑ ላይ የሚቀመጥ ልጅ ሰጥተኸዋል ይላል። እግዚአብሔር ቸርነት አደርግልሃለሁ ብሎ ለዳዊት እንዳለው በዙፋኑ ላይ የሚቀመጥ ልጅ ሰጥተኸዋል። ለምን? እሱ በቅንነት ስለሄደ። ሰለሞን ከማን እንደተወለደ ታስታውሳላችሁ? ሰለሞን ከቤርሳቤ ነበር የተወለደው። እኔ በጣም ነው የሚገርመኝ፣ የእግዚአብሔር ቸርነት ይገርመኛል። ዳዊት ብዙ ሚስቶች ነበሩት እና እግዚአብሔርም እጅግ የተቆጣበት እና ናታንን ልኮ በምሳሌ ዳዊትን የገሰጸበት ምክንያቱ ዳዊት ቤርሳቤን በመውሰዱ ነበረ። የሰለሞንን እናት የኦሪዮን ሚስት የነበረችውን አንድ እሱ የዛን የድሃውን ወታደር ሚስት ነጥቆ በመውሰዱ ነበረ እና በእርግጥ በዛን ሰዓት የተወለደው ሕፃን ሞቷል። ከዛ በኋላ ነው ሰለሞን የተወለደው። ግን እግዚአብሔር ግን ቸርነት የማድረጉን መጠን በጣም ነው የሚደንቀኝ። እግዚአብሔር በተቆጣበት ጋብቻ ውስጥ የተወለደ ልጅ እግዚአብሔር ግን አንዴ ይቅር ካለ ይቅር ስለሆነ ሌሎች በጣም ብዙ ልጆች እያሉት እግዚአብሔር ግን ንጉሥ እንዲሆን ያደረገው ከቤርሳቤ የተወለደው ልጅ ነው። እኔ በጣም ይደንቀኛል የእግዚአብሔር ምሕረት እና ቸርነትን አደርግልሃለሁ ብለህ እንዳልከው እውነትም ቸርነትን አድርገህለታል ጌታ ሆይ። እሱም ደግሞ ይኸው በአባቴ ዙፋን ላይ እንድቀመጥ አድርገህልኛል ብሎ ይናገራል። እና እዛ ላይ እንግዲህ ይሄ ጥልቅ ትርጉም ያለው ቃል ቸርነት የሚለው ነው። መርሲ የሚለው በዕብራይስጥ ቺዝድ ይለዋል እና እሱ ቼስት ነው። እሱ ይሄ ምሕረት የሚለው ነገር በአንድ ቃል የምንተረጉመው ነገር አይደለም። ጥልቅ ሀሳብ ያለው ነገር ያለው ቃል ነው። እሱም ደግሞ የእግዚአብሔርን ፍቅር ይገልጻል፣ ደግነቱን ይገልጻል፣ መሐሪነቱን ይገልጻል። ከዛም እንደገና ደግሞ በቃል ኪዳን ከህዝቦቹ ጋራ ለመቀጠል መፈለጉን ይገልጻል እና በአንድ ቃል ምህረት ብለን ምን እንድጠቅሰውም አይደለም። ምህረትንም ያጠቃልላል፣ የእግዚአብሔርን ደግነቱን ያጠቃልላል፣ የቃል ኪዳኑን ጽናቱን ያጠቃልላል፣ የፍቅሩን ብዛት እና ስለዚህ በአንድ ቃል የማንጠቅሳቸው ቃላቶች አሉ እና ከነሱም ዋናው በዕብራይስጥ ይሄ ምህረት የሚለው ሰለሞን የተናገረው ቸርነት አድርግበታል ብሎ ያለው አንዱ ቃል እንደሆነ ስለዚህ ከፍተኛ ጥንቃቄ ያስፈልጋል። የምንተረጉምበት ጊዜ አንዳንድ ቃላቶች የጠለቀ ትርጉም አላቸው፣ በአንዳንድ ወደ ሌላ ቋንቋ ስንተረጉማቸው። እንዲሁም ደግሞ ዘኍልቍ 6 ከ24 እስከ 36 ስናይ ምንድን ነው የሚለው? እግዚአብሔር ይባርክ ይጠብቅህም፣ ፊቱን ያብራልህ ይራራልህም፣ ፊቱን ይመልስልህ ሰላሙን ይስጥ ይላል። ይሄንን ያለው ምንድን ነው? እግዚአብሔር ነው ለሙሴ ሲነግረው ለአሮንና ለልጆቹ እስራኤላውያኖችን ሲባርኩ እንዴት እንደሚባርኩ ንገራቸው ብሎ ነው ያለው። እና ግን አሁን ይሄ ቃል ብዙ ጊዜ በአንድ ቃል ሻሎም ተብሎ ይወሰዳል። ፒስ ነው በቃ፣ ሻሎም ማለት ሰላም ብቻ አድርገን ነው እኛ በአጭሩ በቃ ይሄ ነው ብለን ቁርጥ አድርገን ለመተርጎም እንሞክራለን። ነገር ግን ይሄ ሻሎም የሚለው ወይም ደግሞ ሰላም የሚለው በእኛ ሰላም ብለን የምንተረጉመው ፒስ የሚለው ነገር ግን እነዚህን ሁሉ ነገሮች ያዘለ ነው። እግዚአብሔር ይባርክ ይጠብቅ ፊቱን ያብራልህ፣ ሻሎም ሲባል እነዚህን ነገሮች የያዘ ነው ማለት ነው። ይራራልህ፣ ፊቱን ይመልስልህ፣ ሰላሙን ይስጥህ፣ ይሄንን ሁሉ ሰብስቦ ነው ያ ሻሎም የሚለው ቃል የሚናገረው ማለት ነው። እና ስለዚህ በጥንቃቄ ሊተረጎሙ ይገባቸዋል። ጥልቅ ትርጉሞች ያሏቸው ቃላቶች አሉ እና ስለዚህ እንግዲህ ያው ይሄ ሰላም የሚለው ነገር እንግዲህ ከሁሉም በላይ ሰላማችን ኢየሱስ ክርስቶስ ነው፣ በኢየሱስ ማረፋችን ነው። እና ይሄንን እረፍትም ደግሞ የሚያሳየው ደግሞ ከአስር ትእዛዛት የትኛው ነው? አራተኛው ትእዛዝ ነው። እንግዲህ እረፍት ሰላም የሚገኘው በእረፍት ነው። እና ስለ እረፍትም የሚናገረው እንግዲህ አራተኛው ትእዛዝ ነው። ሰንበት ማለት እረፍት ነው። እና ሰንበት ብለን ስንል ቀኑን ብቻ ለማሰብ ሳይሆን በክርስቶስ ማረፋችንን ነው ትልቁ ሀሳብ ማለት ነው። ወደ ማክሰኞ ሄዳለሁ። ድግግሞሽ ይላል እና ስራ ሌላው ደግሞ ይሄ ወርድ ፓተርን ነው የሚለው። ያው ሪፒቲሽን ያው ድግግሞሽ ነው፣ አንድን ነገር መደጋገም ነው። ግን ይሄ ወርድ ፓተርን ነው የሚለው ግን ስርዓቱን ጠብቆ ነው ያ ቃል የሚደጋገመው ማለት ነው። እና ሌላው ደግሞ ትርጉም ይላል እና ድግግሞሽ ስርዓቱን የጠበቀ የቃላት ድግግሞሽ እና ትርጉም ይላል የማክሰኞ ክፍል ማለት ነው። እና እንግዲህ የዕብራይስጥ ቋንቋ እንደሌላው ቋንቋ ትምህርተ ጥቅስን ሳንክቹዌሽን የሚባለው ነገር ትምህርተ ጥቅስ የሚባለው ነገር የለውም የዕብራይስጥ ቋንቋ። ያ ስለሌለው የራሱ ግን መንገድ አለው። ያንን ትምህርተ ጥቅስ የሚተካበት የራሱ የቋንቋው መጠቀሚያ አላቸው። እነዚህ ያንን የሚጠቀሙበት ዘዴ አላቸው። ያንን የሚያደርጉት እንዴት ነው? አሁን እኛ ቃል አጋኖ የሚለውን ነገር እንጠቀማለን። አንድን ነገር በጣም ትኩረት እንዲሰጥበት ምልክቶች አሉን። በእንግሊዝኛውም ምልክት አለ። ነገር ግን በዕብራይስጥ ግን ቋንቋ ምልክት የለም። እነሱ ግን ያንን የሚያደርጉት ምንድነው? ሶስት ጊዜ ደጋግሞ ይናገሩታል። ያን ነገር ሲደጋግሙት ያ ማለት በጣም ትኩረት የሚሰጥበት ወይም አጽንኦት ኢንፈሲስ ትኩረት የሚሰጥበት ነገር ነው፣ ቃል ነው ማለት ነው። ያን ቃል እና በፍጥረት ምዕራፍ 1 ቁጥር 26 እና 27 ስናይ ምንድን ነው የሚለው? እግዚአብሔር ሰውን በመልካችን በአምሳላችን እንፍጠር አለ ይላል። ስለዚህ እግዚአብሔር ሰውን በራሱ መልክ ፈጠረው ይልና በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። ይደጋግመዋል። በመልካችን የሚለው ቃል ራሱ ቁጥር 26 ላይ 27 ላይ ስንት ጊዜ ደግመዋል? በመልካችን ይላል። በመልካችን በአምሳላችን ሲል በመልካችን የሚለውን ይላል። እንደገና መልሶ እግዚአብሔር ሰውን በራሱ መልክ አሁንም መልክ ይለዋል ፈጠረው ይላል። ከዛ እንደገና ደግሞ በእግዚአብሔር መልክ ይላል አሁን ፈጠረ ወንድና ሴት አድርጎ ፈጠራቸው በሱ መልክ መሰራቱ ነው የሰው ልጅ እንደገናም ደግሞ ዝም ብሎ ከሆነ ነገር ላይ ተሰራ ደግሞ ነው ብለን እንዳናስብ ደግሞ መጀመሪያ ላይ እንፍጠር ይላል የተፈጠረ መሆኑን የሰው ልጅ ለማሳየት እንፍጠር ይልና እንደገና እግዚአብሔር ሰውን በራሱ መልክ ፈጠረ አሁንም ፈጠረው ይደገማል ነገር አሁንም በእግዚአብሔር መልክ ፈጠረው ይላል አሁንም ፈጠረው ይደገማል ወንድና ሴት አድርጎ ፈጠራቸው ይደገማልና ምንድነው የሚያደርጉት ሌላ ማርክ ስለሌላቸው ያን ነገር በመደጋገም ሶስት ጊዜ ይደጋግማል ሲያንስ ሶስት ጊዜ ይደጋግማልና ያ ማለት በጣም ትኩረት ይሰጥንበት ነገር ነውና ሲጋ እንግዲህ እሱ ፈጣሪ መሆኑ ትኩረት እንዲሰጥበት ቀደም እንዳልኩት እንደደጋገመ እናሳየው በኢሳይያስ 6 ከ1 እስከ 3 ላይ ሄደን ስናነብ ኢሳይያስ እግዚአብሔርን ባየ ጊዜ በዛ ቦታ ላይ እግዚአብሔርን ማየቱን የሚያሳየ በመቅደሱ ሆኖ የመቅደሱን የልብሱ ዘርፍ ሞልቶት አየው ይልና ከዛ ምን ይላል ቅዱስ 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 ሶስት ጊዜ እያሉ ክንፎቻቸውን በክንፎቻቸው በሁለቱ ክንፎቻቸው ሱራፌል ማለት ነው ሱራፌል በእግዚአብሔር ዙፋን መክተኛ ላይ ያለው ሱራፌል በሁለቱ ክንፎች ፊቶቻቸውን እየጋረዱ በሁለቱ ክንፎች እግሮቻቸውን እየጋረዱ በሁለቱ ክንፎች እየበረሩ ቅዱስ 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 ይሉ ነበር ይላልና ምን ያህል ቅዱስ እንደሆነ ለማሳየት ነው እንግዲህ ሶስት ጊዜ የሚደግመው የቅድስናውን ብዛትን ሰዎች እንዲያስተውሉ ያንን ይደግማል መሆኑም ደግሞ የሚታየው ደግሞ ምንድነው ከውጤቱ እናየዋለን ኢሳይያስ በዛ ጊዜ ምንድን ነበር ያለው ወዮ ወዮ ጠፋ ብሎ ጮኸ የእግዚአብሔር ቅድስና የሰው የእግዚአብሔርን ቅድስና ያየተው የራሱን እርኩስነት ነው የሚያየው አንድ በጣም ሲበዛ ንጽህና በጣም በተጠበቀ ቦታ ላይ አንድ በጣም ከመጠን በላይ በቃ ሆምለስ የሆነ ሰው እንበለቀ ውጪ ላይ የሚያድር ንጽህናው መጠበቂያ አተውቶ እዛ ቦታ ሲገኝ ምን አይነት ስሜት ነው የሚሰማው? የመሸማቀቅ ስሜት ይሰማዋል አይምሮ ትክክል የሚሰራ ሰው ነው ማለት ነው አይምሮ የታመመ ሰው ላይታወቀው ይችላል ግን አይምሮ ግን የሚሰራ ሰው ግን ያን ንጽህና ቦታው ያሸማቅቀዋል እሱን እና ከዛም በላይ ነው የእኔ ትንሽ እንደው ከገባን ጊዜ ነው እንጂ ለማስጠጋት ነው እንጂ አይጠጋውም የእግዚአብሔርን ቅድስና ያየ ሰው እሱን እዛ ቦታ መገኘት እንደሌለበት ነው ወዲያውኑ የሚያስጮኸው እንደ ኢሳያስ እና ኢሳያስ እኔን አብረውኝ በአካባቢ ያሉ ሁሉ ከንፈሮቻቸው የረከሱባቸው ሰዎች ጋር ነው የሚገኘው ብሎ ጮኸ እና በዛን ጊዜ ነው የእሳት ቡጠት ከናፍሮቹን ነካው እና ኢሳያስን ማንን ልላክ ብሎ እግዚአብሔር ቀድሶት ነው በራሱ በእሳት ቡጠት ከናፍሮቹን ነክቶ ቀድሶት ወደ አገልግሎት እኔን ላከኝ እንዳለ እና እንደሄደና ያለ እና ስለዚህ ምንድን ነው ያ ቅዱስ 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 የተባለ ምን ያህል ትልቅ ቅድስና እንደሆነ መሆኑም ደግሞ በኢሳይያስ እንደዛ ብሎ መናገር አሳይቷል ማለት ነው ቅድስናውን እንድናውቅ አድርጎናል የኢሳይያስ መጮ በዛን ጊዜ የሮቡ ክፍል ስንሄድ መጽሐፍ ወይም ቴክስት እንደያለውና ይሄ ኮንቴክስት ደግሞ አውድ ወይም ደግሞ አገባብ እንደው ነው ያየው እና እንግዲህ ይሄ ጽሑፍ አገባቡን የምናገኘው አንዲት ጥቅስ ብቻዋን ብድግ አድርገን ስንገነጥላት እንደፈለገ መተርጎም እንችላለን በነገራችን ላይ የክርስትና እምነት ተከታዮች ትንሽ ቁጥር አይደለም በጣም ብዙ ቁጥር ነው እነዛ ሁሉ ደግሞ የሚጠቀሙት መጽሐፍ ቅዱስን ነው ግን ይሄ ሁሉ ትርጉም ከየት መጣ አንዱን ችግር ከጽሑፉን አንዷን ጽሑፍ አንዷን ጥቅስ ገንጥሎ አውጥቶ እንደፈለገ ከመተርጎም የተነሳ ነው ያ የመጣው ስለዚህ ነው ኮንቴክስት ወይም ደግሞ አውድ አገባቡን ግን ከላይ ጀምሮ ግን ሲነበብ ግን ያቺ ጥቅስ የምትናገረው ስለሌላ ነገር ሊሆን ይችላል ግን ሰዎች ግን አንድ ነገርን አውጥተው እንደ ተርጉም እንደፈለጉ መተርጉም ይችላሉና ስለዚህ ይሄ ይሄ አውድ ወይ ደሞ አገባቡን ማወቅ የሚጠቅመው ከስህተት ይጠብቀናል ማለት ነው። እንደፈለግን እንዳንተረጉም የዛ ጥቅስ ሐሳብ ምንድነው የሚለውን እንድናገኝ የሚረዳን አውድ ወይ ደሞ ኮንቴክስቱን ማግኘት ነው ማለት ነው። እና እንግዲህ ይሄ እንግዲህ ላንዲት ጥቅስ ሊሆን ይችላል አንድ ሙሉ ምዕራፍም ሊሆን ይችላል ያንድን ሐሳብ ለማግኘት ሙሉ ምዕራፉም ሊሆን ይችላል አንዳንዴ ደግሞ ምዕራፎቹ ተቆራርጠው የተለያየ ሐሳቦች ሊኖራቸው ይችላል ስለዚህ ከተቆረጠም ከሆነ ሙሉ የተቆረጠበትን ማግኘት ያስፈልጋል ሙሉ ምዕራፉም ስለ አንድ ነገር የሚናገር ከሆነ ደግሞ ሙሉውንም ማንበብ ያስፈልጋል ማለት ነው እና ዘፍጥረት 1 27 ላይ ምንድነው የሚለው ቀደም የተናገርኩት ስለ መደጋገም ላይ ተናግሮታል ያንን ጥቅስ እዚህ ላይ ደግሞ ስለ ኮንቴክስቱ ሐሳብን በትክክል ማግኘት እንዴት እንዳለብን ለማወቅ ነው የተጠቀሰው እዚህ ጋር እግዚአብሔር ሰውን ፈጠረ ወንድና ሴት አድርጎ ፈጠራቸው ይላል በፍጥረት 2:7 ላይ ደግሞ ሄደን ብናይ ደግሞ እግዚአብሔር ሰውን ከምድር አፈር አበጀው ባፍንጫውን የህይወትን እስትንፋስ እፋለበት ሰውም ሕያው ነፍስ ሆነ ይላል ደግሞ እዛ ዘፍጥረት ላይ ደግሞ ምዕራፍ 2:15-23 ላይ ደግሞ ሄደን ብናነብ ደግሞ እግዚአብሔር እንዴት አድርጎ ሔዋንን እንደፈጠራት አዳም ከተፈጠረ በኋላ ከባድ እንቅልፍ እንደጣለበት ከዛ በኋላ ከጎድን አጥንቱ ወስዶ ሔዋንን እንደሰራና ሔዋን ከዛ አጥንት ከአዳም አጥንት ስለተገኘች አዳም ሴት ትባል ሴት አድርጎ ሰራት እግዚአብሔር ይላል አዳምም ሴት ትባል ይላል እንደውም አዳም ይላል ከዚህ ከኔ አጥንት ተገኝታለችና አጥንት ከአጥንቴ ስጋ ከስጋዬ ብሎ ይናገራልና ከወንድ ተገኝታለችና ሴት ትባል አሁን እዚህ ጋር ሶስቱም የሚናገሩት ምንድነው አንዱ ካንዱ ጋር የሚጣረሰው የሚለያይ ነገር አይደለም ሁሉ ምንድነው እግዚአብሔር ሰውን መፍጠሩ ነው እዚህ ጋር የምናየው ማለት ነው ግን ሁሉም ግን የተለያየ ደግሞ የሚያፈርዳን ነገር አለ መጀመሪያው ላይ ያለው ከቁጥር 27ን ብቻ ነው የሰጠን እንጂ ቁጥር 26 ላይ መጀመሪያ እግዚአብሔር ሰውን በመልካችን ደምሳለችን እንፍጠራ ላይ ይላል በሐሳብ ደረጃ መጥቶ ከዛ 27 ላይ እግዚአብሔር ሰውን ፈጠረ ወንድና ሴት አድርጎ ፈጠራቸው ይላል እዛ ፍጥረት 2:7 ላይ ደግሞ እንዴት እንደተፈጠሩ ይነግራናል ማለት ነው የህይወትን እስትንፋስ ከእግዚአብሔር ማግኘታቸውን እዛ ጋር ይነገራል ቁጥር 3 ላይ ደግሞ ሲፈጠሩ አዳም ከጭቃ ተገኝቶ የህይወት እስትንፋስ ከተሰጠ በኋላ የሔዋን አፈጣጠር ደግሞ ከአጥንት እንደሆነ ይናገራል እና ስለዚህ እንግዲህ እነዚህ ትርጉሞች የተለያዩ አይደሉም ይሄኛው ከጭቃ የተገኘው ሌላ ነው ይቷ ከአጥንት የተገኘችው ሌላ ናት እንዲየበታተንን ከወሰድን እንደ ወደዛ አይነት ነገር ይወሰናል ስለዚህ ነው ኮንቴክስትን ያስፈልጋል እነዚህ ግን ሶስቱም የሚናገሩት ስለ ሰው አፈጣጠር ብቻ ነው አዳምና ሔዋን መፈጠራቸው የሚናገሩትና ኮንቴክስት ማግኘት እንዳለብን ነው የምናየውና አዳም የሚለው ደግሞ ሌላው ደግሞ እዚህ ላይ ነው ተጠፋፋ አዳም የሚለው ነገር ሰው ለማለት ነው አዳም የሚለው ነገር ሰው ለማለት ነው ራሱ በሉቃስ 3:38 ላይ ስንሄድ ምንድነው ወደ ላይ ሉቃስ 3:38 ቁጥር ላይ ከመጣታችን በፊት ከሌ ከሌን ወለደ ይልና አምጥቶ መጨረሻ ላይ አዳም እግዚአብሔር ልጅ ነው እና ስለዚህ ሰው ሁሉ የእግዚአብሔር ልጅ መሆኑን ነው እዛ ጋር የሚገልጽበት እና አዳም የሚለው ነገር ሰው የሚለው ነው የሚያሳየው ማለት ነውና ሰውን ፈጠረ ሲባል ሔዋን እኮ የለችም ነበር ስለዚህ ሰው አትባልም ወደሚለው ትርጓሜ አይደለም የሚወሰድ ለምን ሔዋን ራሱ አይወጣችው ከአዳም አጥንት ውስጥ ነው ስለዚህ ነው ራሱ እንደውም እዛው ላይ እኮ ምን ይላል አንድ ስጋ ናቸው ይላል አንድ ስጋ ናቸው ይላልና ሄዋን ምትቆጠረው በአዳም ውስጥ እንጂ ሄዋንም ሌላ አዳም ሌላ አይደለም ሄዋን በአዳም ውስጥ ነው ስለዚህ ነው በሮሜ መጽሐፍ ላይ ራሱ ጳውሎስ ሲናገር በአዳም ምክንያት ኃጢአት ወደዚህ ምድር መጣ ይላል በሁለተኛው አዳም በክርስቶስንም አዳም ብሎ ነው የሚጠራው ሁለተኛው አዳም ነው የመጀመሪያው አዳም የኃጢአት የሰራው አዳም ነው ሰው የሚባለው ነገር ማለት ነው ሁለተኛው አዳም ኢየሱስ ክርስቶስ ነው በሁለተኛው አዳም ደግሞ ህይወት ወደዚህ ምድር መጣ ይላል ስለዚህ አዳም የሚለው ነገር ሰው ማለት መሆኑን ደግሞ ማስተዋል ያስፈልገናል ወደ ሐሙስ ስንሄድ መጽሐፍትና መልእክቶቻቸው ይላል እና እንግዲህ ያው መጽሐፍ ቅዱሳችን 66 መጽሐፍ ነው ብሉይ ኪዳንና አዲስ ኪዳን አንድ ላይ እና እንግዲህ እነዚህ መጽሐፍ ቅዱሳችን የተጻፉባቸው አጣጣፎች በተለያየ ሁኔታ ተጽፈዋል ትንቢታዊ መልእክትን የሚያስተላልፉ ጽሑፎች አሉ ሌላ ደግሞ በተለያየ ጊዜ ላይ የተፈጸሙትን ኮሌክት ተደርገው ተሰብስበው የተጻፉባቸው ጽሑፎች አሉ ለምሳሌ መዝሙርን ቢወሰድ አሁን ብዙዎቻችን እናስበው መዝሙር የዳዊት ብቻ ነው ይመስላል ግን እዛ ጋር የሙሴ መዝሙር አለ ለምሳሌ እና ስለዚህ ይሄ መዝሙረ ዳዊት የምንለው የዳዊት ብቻ አይደለም የሙሴ እዛ ውስጥ ተጽፏልና ተሰባስበው እዛ ውስጥ ሆነው አንድ መጽሐፍ የሆኑም ጽሑፎች አሉ ማለት ነው እንደዚሁም ደግሞ ታሪካዊ የሆኑ በታሪክ የተፈጸመውን ነገር ደግሞ የተፈረበት ወይም የተቀመጠበት ቦታም አለ ማለት ነው ሌላው ደግሞ አጣጣፍ ደግሞ አስተውላችሁ ከሆነ ጳውሎስ ብዙ ጊዜ በኤፌሶን ወዳለ ቤተክርስቲያን ወደ ቆሮንቶስ ሰዎች ወደ ኤፌሶን ሰዎች ወደ ገላትያ ሰዎች እያለ ይናገራል እና ወደ ተለያዩ ሰዎች የተጻፈ ደብዳቤ ዛሬም ለኛ ግን ትምህርት ሆኖ የተቀመጠ ደግሞ አጣጣፍም አለ ዮሐንስም ይናገራል አይደለ ዮሐንስ በራእይ ላይ ስንሄድ በኤፌሶን ወዳለ ሰባቱ ቤተክርስቲያናቶች መልእክት ሲልክ በኤፌሶን በሰምሬኔስ በጴርጋሞን በቲያጥሮን በሰርዴስ በፊላደልፊያ በላዶቅያ እያለ ይዘረዝራል ላዶቅያ እንግዲህ መጨረሻው ነው እኛ ያለንበት ዘመን ማለት ነው እና ስለዚህ መጽሐፍ ቅዱስ እንግዲህ በእንደዛ አይነት ሁኔታዎች የተጻፈ ነው ማለት ነው እና አምስቱ መጽሐፍቶች ያው ዘፍጥረት ዘጸአት ዘሌዋውያን ዘኍልቍና ዘዳግም በሙሴ የተጻፉ ሲሆኑ በሙሴ መጽሐፋቸውን ደግሞ ጥቅሶች እናገኛለን ኢያሱ 8:31 32 ብናነብ አንደኛ ነገስት 2:3 ሁለተኛ ነገስት 14:6 ሁለተኛ ነገስት 21:8 ዕዝራ 6:18 ነህምያ 13:1 ዳንኤል 9:11-13 ሚልክያስ 4:4 ብናገኝ ማን ይቅርታ ብናነብ እነዚህን መጽሐፍቶች በሙሴ የተጻፉ መሆናቸውን እናገኛለን ማለት ነው ኢየሱስ ክርስቶስ ደግሞ ራሱ ሙሴ እንደጻፈው ይናገራል እሱን በማርቆስ 12:26 ዮሐንስ 5:46-47 ዮሐንስ 7:19 ካነበብን ኢየሱስ ክርስቶስ ሙሴ የጻፈው ስለራሱ ስለኢየሱስ መሆኑን ኢየሱስ ክርስቶስ ራሱ ይናገር ነበር ስለዚህ ሙሴ አምስቱ መጽሐፍቶች ጽፏል እንደገናም ደግሞ ዝም ብሎ አምስቱ መጽሐፎች ጽፏል ብቻ ሳይሆን ሙሴ ራሱ ደግሞ ስለ ኢየሱስ ክርስቶስ እንደነበረ የጻፈው ኢየሱስ ክርስቶስ ራሱ ይነግራቸው ነበር እነሱ ብዙ ጊዜ ሙሴ ትክክለኛ ኢየሱስ ስታት እንደሆነ ይጠቃቀፉት ተራተሩት ነበር ኢየሱስ ግን እንደነበረ እና ምን ይላቸው ነበር እንዴ ሙሴ እኮ የተናገረው ስለኔ ነው እንዴ ሙሴ ነው ትክክል አንተ ትክክል አይደለም ብላችሁ የምትሉት እኔ ስለኔ ነው የጻፈው ሙሴ ያለ ይነግራቸው ነበር ስለዚህ ኢየሱስ ክርስቶስ ራሱ ሲመሰክርለት ነበር ሐዋርያቶቹም ሙሴ እንደጻፈው እያሉ እንዲሁ ሐዋርያት ሥራ ምዕራፍ 3:22 ላይ ሮሜ 15 ላይ ሐዋርያቶቹ ራሳቸው ሙሴ ስለ ክርስቶስ መጻፉን ይናገሩ ነበር እና ስለዚህ ሙሴ ነው የጻፈው ማለት ነው እና አንዳንድ ግን መጽሐፍቶች ደግሞ ማን እንደጻፋቸው እስካሁን ያልታወቁ አሉ የአስቴር መጽሐፍ የሩት መጽሐፍ አንዳንድ የታሪክ መጽሐፍቶች እንዲሁም ደግሞ የሳሙኤል መጽሐፍ የዜና መጽሐፍ እነሱ ማን እንደጻፋቸው እስካሁን አልታወቀም። እና ያው ቀደም እንዳልኩት የዘፍጥረት ይጠቀልላል አምስቱን መጽሐፍቶች ሙሴ ጻፈ ካልን ከዘፍጥረት ጀምሮ ያለውን ሙሴ ጽፏል ማለት ነው። እና ኤለን ዋይት ስለ ሙሴ መጽሐፉን ዘፍጥረትን ስትናገር ይሄ ፓትሪያርክ ኤንድ ፕሮፌት በሚለው መጽሐፍ ላይ ተጻፈውን እዚጋ ሰንበት ትምህርታችን ያስቀምጠዋል። እና ሙሴ በቀን በሌሊት ወደ እግዚአብሔር ይጸልይ እንደነበረ ለአባቶቹ የገባውን የእግዚአብሔርን ኪዳን እያሰበ ወደ እግዚአብሔር በሚቃተትበት ጊዜ ያኔ በግብጽ ውስጥ በባርነት በነበሩ ጊዜ እሱ እጅግ ይቃተት እንደነበረ እግዚአብሔር እነሱን ከዛ ከባርነት እንዲያወጣቸው እና እግዚአብሔር ደግሞ በመንፈስ ቅዱስ እንደሞላው ነው በዛን ጊዜ የምትናገረው። እና በዛን ጊዜ በጉዞ ላይ እያሉ ጻፈው አይደለም፣ ግን ሙሴ ከእግዚአብሔር ጋራ በጉዞ ላይ እያለ ይጻፈው ኤግዛክትሊ ቀኑ አይናገርም። በጉዞ ላይ እያሉ ይጻፈው ወይ ደግሞ ከግብጽ ሳይወጡ ይጻፈው እሱን ሳይሆን ነገር ግን ከባርነት እንዲያወጣቸው እግዚአብሔር ለአባቶቻቸው የገባውን ኪዳን እንዲያስፈጽም ሙሴ ቃል ነበረ ብላለች። እና ስለዚህ እግዚአብሔር መንፈስ እንዳረፈበት እና ዘፍጥረትንም ሁሉንም መጽሐፍ እንደጻፈ ነው። ስለዚህ መጽሐፍ ቅዱስ እንግዲህ በዛ ሁኔታ መጽሐፍ ነው። ዛሬ ሰንበት ትምህርታችን እዚህ ጋር ያበቃል። እንግዲህ ተጨማሪ ሐሳብና ጥያቄ
ይሰማል?
አዎ ይሰማል።
ያ አንዴ ከንስ ለነበረን ጊዜ ቋቋ የሚል ነገር አለ ከዚህም ይሰማል። የሆነ ቋቋ የሚል ነገር ከመቼ
ይሰማል?
ኦኬ ለክን ይሄኛው የመጽሐፍ ቅዱስ ትርጉም የዛሬ ሞር ሊንግዊስቲክ ትምህርት ነው የሚመስለው። የእነሱን የቻለ የዲግሪ ፕሮግራም ነው ይሄ። እንግዲህ እንዴት አድርጎ ቋንቋዎችን አውቆ ከአንድ ቋንቋ ወደ አንድ ቋንቋ የመተርጎም ነገር እንዴት እንደሚተረጎም በተለይ መጽሐፍ ቅዱስ ማህበር ውስጥ የሚሰሩ ሰዎች በዚህ በዲግሪ ፕሮግራም ገብቶ ሲማሩ ሁሉ አይቻሉ ማለት ብዙ ነው ማለት ነው። ግን ከዚህ ውስጥ ለእኛ እንዴት ነው ይህን ነገር መዳረት የምንችለው? በአንዳንድ ሁኔታ ወይ በስጋት ተነስተው ሰይጣን በኋላ ሆኖ የራሱን ሀሳብ ለማስኬድ በመፈለጉ የሚመጡ የትርጉም ችግሮች ቢኖሩ ነገር ሊኖር ስለሚችል እኛም ስናጠና ሀሳቡ ላይ አንድ ወጥ ሆኖ ያልተገኘ ነገር ሲኖር ምናልባት ትርጉም ላይ ችግር መጥቶ እንደሆን እያለን ሌላ መጽሐፎችን እንድናወዳድር ከሌላ መጽሐፍ ጋር እንድናይ ሊረዳን ይችላል። ያን ማለት ነው። ትርጉም ላይ ማለት ነው። ከአንዱ ቋንቋ ወደ ቋንቋ ሲተረጎም በስህተት የሚመጣ አለ። እዛ ላይ የሰይጣን ተንኮልም ጭምር ይኖርበታል ሲተረጎም። እዚህ ላይ በዛሬ ቀን ግን ካለማወቅ የሚመጡ ችግሮች እንዳሉ ነው በሳት የተናገረው። ቃል በቃል በመተርጎም ላይ ችግር ሊኖር ይችላል። ስለዚህ እዛ ትርጉም ውስጥ እርግጥ የገባን ሰዎች አይደለንም እኛ የተተረጎመውን የምናይ ስለሆን እንደዚህ አይነት ላይ ችግር ውስጥ የገቡ ትርጉሞች ሊኖሩ ስለሚችሉ እሱን ስናይ አንድ ወጥ ሆኖ የሆነ ትንስ የማይሰጥ ነገር ሆኖ ካየ ነው ከመጽሐፉ ሀሳብ ጋራ ከላይ ወደ ታች ስናነብ አንድ ወጥ የማይሆን አይነት ነገር ካለ ሌላ መጽሐፎችን ማወዳደር እንዳለብን ይጠቁማል ማለት ነው። ለዚህ ሊረዳን ይችላል። እኛም ደግሞ ስናጠና ለዚህ በአንድ ጥቅ ራሳችን ነው ከምናተኩር ይልቅ ቅድም ማክሰኞ ላይ እንደምናገረው አንድ ጥቅስ ብዙ ትርጉም ስለሚኖረው እንዳለ ሀሳቡን ወይ አንቀጹን ወይም እንዳለ ምዕራፉን ወይም እንዳለ መጽሐፉን ስናነብ ሀሳብ ትርጉም የምናገኝባቸው ሀሳቦች አሉ። ሀሳቧን አንዷን ጥቅስ ብቻ አንብበን ከዛ ያገኘውን አንድ ጥቅስ ሀሳብ ብቻ ብንወስድ ችግር ውስጥ ለወስደን ወደ ምክክል ሀሳቡን ላናገኝ እንደምንችል ይጠቁማል። ስለዚህ ሀሳቡን ለማግኘት ከዛች ጥቅስ ወይም ከዛች ረፍተ ነገር ማሻገር እንዳለ ሀሳቦችን ማንበብ እንዳለብን፣ ከሌላም ጋር እያመሳከን ማንበብ እንዳለብን፣ ከዛ በኋላ ሌላ መጽሐፍም ማመሳከል እንዳለብን የሚጠቁሙ ሀሳቦች አሉ ማለት ነው። ቃል በቃል ሲተረጎም ልክ ነው። አንዱ አሁን በቀላሉ ትዝም ላይ እስቲ አሁን ከእንግሊዝኛ ወደ አማርኛ ዩን ቢተረጉሙ ዩ እንዴት ነው? አንቺም፣ አንተም፣ እርሶም ሁሉም ዩ ነው በእንግሊዝኛ። እርሶ ለማለት ከፈለግን ዩ ነው የምንለው፣ አንቺ ለማለት ዩ ነው የምንለው፣ አንተ ለማለት ዩ ነው የምንለው። ግን ሲተረጎም አንድ ሰው ዩ ማለት አንቺ ነው የሚለውን ብቻ ትርጉም ቮካብለሪ ይዞ ከሄደ ያ ቦታ ግን አንቺ ለማለት የተጠቀመ ቃል እንኳን ቢሆን ሀሳቡን እንዳለ ካልወሰደ እንግዲህ ቮካብለሪ ያየው አንቺ ነው እንትን አንተ ነው ስለሆነ የሚለው አንቺ ተባለውንም አንተ ብሎ ተረጉምታል ማለት ነው። ወይም እርሶ ተብሎ ያለው ሀሳቡንም አንቺ ብሎ ሊተረጉም ይችላል ማለት ነው። በአንቺ ብቻ ተርጉሙ ከሆነ ማለት ነው ይሆን። ስለዚህ እዛ ላይ ቃሉ ሲጠቀስ ምንን ለማብራራት ነው የተጠቀመው የሚለውን ካወቅን በኋላ ሲተረጎም አይ ይሄ ቦታ ላይ ዩ አንቺን ነበር የሚለከት የነበረው የሚለውም ስለዚህ አንቺ ብለን ተረጉም። እዚህ ሀሳብ ላይ ሲያወራ የነበረው እርሶ ለማለት እያለ ስለነበረ የሚለውን ከሀሳቡ ቀጠቅላላ ስናገኘው ሲንተረጉም ተረጓሚ አሁን እርሶ ብሎ ይተረጉማል ማለት ነው። ስለዚህ የዛ የዛነት ነገሮች እንዲኖሩ ችግር ተፈጥሮም ከሆነ እኛ ስናነባው ሀሳቡን አብሮ ማሄድልን ሲሆን ከዛ ሌላ እንድናመሳክል ይጠቁማል። በእርግጥ ትርጉሙ ስላልገባን አሁን የተርጓሚዎቹ ነገር ሳይሆን እኛ አንባቢዎቹ የዛ ችግር ውስጥ የገባበት ነገር ልናይ ስለምንችል ሀሳቦቹን ሰፋ አድርገን ስናይ ሊሰጠን ይችላል ማለት ነው። እንደው ሀሳብ ለመጨመሪያ
ሌላ ሀሳብ ያለው
እኔም ትንሽ ሀሳብና ጥያቄ ያለኝ በጣም ነው የሚገርመው እና በእውነት እጅግ ጥንቃቄ የሚያስፈልግ ነገር ነው። ስለዚህ ስለ ቃላት አገባቦች እንዲሁ ዝም ብለን አናስብም። በደንብ ቆም ብለን በምናይበት እና በምናነብበት ጊዜ ነው ድርስ ብሎ የሚመጣ እና ሰውን እንኳ ሰው በቃላት አገባብ ሰው የሚለውን ቃል ስንት ወደ አራት አይነት መረዳት ውስጥ ነው ሰው እግዚአብሔር ሰውን በመልካችን እንደ ምሳሌያችን ብሎ ከዛ የመጀመሪያ የተፈጠረው ሰው ማን ነው? አዳም። አሁን ሰው ፈጠረ ስል አዳምን ነው። በዛን ሰዓት አዳም ብቻ ነው የተፈጠረው። አዳምን ብቻ ስለሆነ አዳምን እናስባለን። ቀጥሎ ደግሞ ከጎኑ አጥንት ወስዶ ሔዋንንም ፈጥሮ ከዛ በመጨረሻ እንትን ስል ሲያዛቸው ሰውን አለ ሰውን ብሎ ትእዛዝ ሲሰጣቸው በዘፍጥረት ላይ ዘፍጥረት 2 ከ16 ነው። እግዚአብሔር አምላክ ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለ፣ ነገር ግን መልካምና ክፉን ከሚያሳውቀው ዛፍ አትብላ ብሎ ሲል በዛ ሰዓት ሔዋንም አለች አይደለ እንዴ? ይህንን ትእዛዝ በሚሰጥበት ሰዓት ሔዋንም ከተፈጠረች በኋላ ፋይናሊ ትእዛዝ ሲሰጣቸው ነው። አትብሉም ስል ደግሞ ለአንድ ሰው ሳይሆን ለሁለት ሰው ከአንድ ሰው በላይ እንደሆነ እዛ ጋር እንረዳለን። ሰውን ብሎ ነው ግን የተጠቀመው። እዛንም ሲፈጥርም አዳምን ብቻ በነበረ ጊዜም ሰውን አለ፣ እዚህም ሔዋንም አብራ እያለችም ሰውን እያለ ነው እየተናገረ ያለው። ሲቀጥል ደግሞ እንደገና የመጀመሪያ አዳም ስል ደግሞ የመጀመሪያ አዳም በሚልበት ሰዓት በዛን ሰዓት ማንን ነው? አዳምን ብቻ ነው የምናስበው። ሁለተኛ አዳም በሚልበት ሰዓት ደግሞ እጅግ ሰው ሆኖ ወደዚህ ምድር የመጣውን ክርስቶስን ነው የምናስበው። እና ሰፋ አድርገን ካለው ከአውዱ ጋር አውድ አገባቡ ጋር በደንብ ሰፋ አድርገን ካለው ነው በስተቀር ቃላት ብቻውን የሆነ የተሟላ ትርጉምና አስጨብጦ እንደማይሰጥ ነው እዚህ ጋር የምናየው። እና አንድ ጊዜ አንድ ጆባ ከሆነ ሰው ጋራ ስንነጋገር እኔ ስለ ቅዳሜ ሰንበት ጉዳይ ሊያሳምነኝ ብሎ እሱ የት እንዳለ አላስታውስም። ለእግዚአብሔር ሰው ከእንግዲህ ለእግዚአብሔር ሕዝብ ሰንበት ቀርቶላቸዋል የሚል ቦታ አለ።
ዕብራውያን
ላይ እሱን ከፈተልኝና ለእግዚአብሔር ሕዝብ እኮ ቀርቶላቸዋል አለ። ምን አለበት ይህ እኮ ቀርቷል፣ የቀረ ነገር ላይ ነው ምስለፊ ብሎ ስለዚህ ቀርቶላቸዋል ክብር ነው። ወደ ሁለቱም የሚያስኬድ ነገር ነው። ይቅር በቃ ተፊተዋል የሚያስኬዳል ቀርቶ ይሄ ጉዳይ ለአንተ ነው፣ የአንተ የቤት ስራ ነው፣ ለአንተ አንተ እንድታደርግ የተቀመጠ ነገር ነው ብሎ ትርጉም ሊሰጥ የሚችል ነገር ነው። እና ትክክለኛው ትርጉሙ ደግሞ ይሄ ነው። እና እንዲህ በጣም አስገራሚ የሆነ ለእነሱ አሁን እሱም ያችን ቆንጠር አድርጎ ብቻ ያንን እየሰበከ ነው ማለት ትችላለች። መንገድ ላይ ሆኖ ይሄንን ነው በቃ እኔ እንደማሳመን ይሄን የተጠቀመበት ጥቅስ ነው። ከዛ በኋላ ቀርቶላቸዋል ማለት እኮ ለእኔ ነው፣ ለእኔ የእግዚአብሔር ሕዝብ እንዲጠቀምበት እንዲሰራበት ነው። ለእኔ አሳይመንት ነው የተሰጠኝ እንጂ እኮ ተትተዋል እኮ አይደለም። ከላይ ጀምረ ስታነብ አውዱ ይሄንን ነው የሚሰጥህን እና ለራሴ ይሄንን በደንብ አድርገህ እስኪ አንብብ ብዬ ስለው ዞር ብሎ ህብር እስኪ ላንብቦ ብሎ ተለያየን። እንግዲህ እነሱ መንገድ ላይ ሆኖ ነው የሚሰጉ እና መጽሐፍ ቅዱስን በጣም መረዳትን ይጠይቃል። እኔ አሁን እንደ ጥያቄ የመጣብኝ ምንድን ነው፣ በጣም መጽሐፍ ቅዱስን አንብቦ ፈትቶ በደንብ ያወቁ እና አውቀውም ግን እንደ ማንኛውም ፊክሽን አንብቦ የተዉ ሰዎችም አሉ፣ እየኖሩበት ያሉ ሰዎችም አሉ። ምንም ነገር መጽሐፍ ቅዱስን ገልጦ ለማንበብ እውቀቱ ወይም ትምህርቱም የሌላቸው አሉ። ግን ሁለቱም ላይ ያሉ ሰዎች መዳንን ይፈልጋሉ። መጽሐፍ ቅዱስ በጋራ ለሁሉም ከላይ እስከ ታች ለሁሉም እኩል አንድ ይሄን በዚህ መጽሐፍ ነው ይሄን ለዚህ ደረጃ ላለው ለዚህ ደረጃ ላለው ተብሎ ሳይሆን ለሁሉም መጽሐፍ ቅዱሱ ነው የተሰጠን ለደህንነት የሚሆነንን ነገር ከዛ ውስጥ እንድናገኝ ነው የተቀመጠልን እና እንደው እንዴት ነው ይሄንን ማስታረቅ የሚቻለው የሚል ጥያቄ በውስጥ ይፈጠራል።
እስኪ እንደገና ጥያቄው እንድገሜ።
መጽሐፍ ቅዱስ ብቻ ነው በእውቀት ደረጃ ዝቅተኛ ምንም ለማያውቁት የሚይዝ በማንበብ ራሳቸውን በማንበብ እና በምን ላዳበሩትም ላላዳበሩትም ለሁሉም ለደህንነት የሚሆነን ነገር መጽሐፍ ቅዱስ ነው በጋራ የተቀመጠ በመጽሐፍ ቅዱስ ውስጥ ባለው አንብቦ በመረዳት ወይንም በእምነት ነው መዳን እና ማንበብን የማይችሉም አሉ። በማንበብ በደንብ የሚያውቁም አሉ። ደህንነት ግን ለሁለቱም በዚህ ጉዳይ ነው፣ በመጽሐፍ ቅዱስ ጉዳይ ውስጥ ነው ያለው እና እንዴት ነው ታዲያ ይሄንን የደህንነትን ጉዳይ ማስታረቅ የሚቻለው?
እኳ እስቲ ከገባኝ እንደዚህ እያልሽ ነው፣ ማንበብ የማይችሉስ እንዴት ይሆኑ? ምክንያቱም የመዳን መንገድ እንግዲህ በመጽሐፍ ቅዱስ ነው መዳን የሚገኘው። ሰው አንብቦ ነው የሚድነው እና ማንበብ የማይችሉስ እንዴት አድርገው ይዳኑ? እንዴት ይሆናል? እንዴት አድርገና አለን ነው ወደ እንትን ወደ መልስ ከመሄዳችን በፊት ላይ እዚህ ጋር ዘፍጥረት ምዕራፍ 2 ላይ ቅድም አንቺ ያነበብሽው ላይ እሱ አዳምን ሔዋን ሳትፈጠር በፊት ነው አትብላ ብሎ ለአዳም መጀመሪያ ያስጠነቀቀው። ሔዋን ሳትፈጠር ነው እንጂ አትብሉ ሳይሆን አትብላ ነው የሚለው። ላነበው እሱ ሀሳብ ማለት ነው። ምዕራፍ 2 ከቁጥር 15 ጀምሮ እንደዚህ ይላል፣ እግዚአብሔር አምላክ ሰውን ወስዶ እንዲያለማትና እየተንከባከበ እንዲጠብቃት በኤደን የአትክልት ስፍራ አስቀመጠው። እግዚአብሔር አምላክ ሰውን እንዲህ በማለት አዘዘው፣ በአትክልት ስፍራ ውስጥ ከሚገኝ ከማንኛውም ዛፍ ፍሬ ትበላለህ፣ ነገር ግን መልካምን እና ክፉን ከሚያሳውቀው ዛፍ አትብላ፣ ምክንያቱም ከእርሱ በበላህ ቀን በእርግጥ ትሞታለህ። ከዚህ በኋላ እግዚአብሔር አምላክ ሰው ብቻውን መሆኑ መልካም አይደለምና የሚስማማውን ረዳት አበጅለታለሁ አለ። ገና አልተፈጠረችም ሔዋን። እግዚአብሔር አምላክ የዱር አራዊትንና የሰማይ ወፎችን ከምድር ሰጥቶ ነበር፣ ለእያንዳንዳቸው ምን ስም እንደሚያወጣላቸው ለማየት ወደ አዳም አመጣቸው። አዳም ሕይወት ላላቸው ፍጡራን ሁሉ ያወጣላቸው ስም መጠሪያቸው ሆነ። ስለዚህ አዳም ለከብቶች፣ ለሰማይ ወፎች፣ ለዱር አራዊት ሁሉ ስም አወጣላቸው። ይሁን እንጂ ለአዳም ተስማሚ ረዳት አልተገኘለትም ነበር ይላል። እግዚአብሔር አምላክን በአዳም ላይ ከባድ እንቅልፍ ጣለበት። አንቀላፍቶም ሳለ ከጎድሉ አንዲት አጥንት ወስዶ ስፍራውን በስጋ ሞላው። እግዚአብሔር አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳምም እንዲህ አለ፣ እነሆ አጥንት ይህች አጥንት ከአጥንቴ ስጋም ከስጋዬ ናት፣ ከወንድ ተገኝታለችና ሴት ትባል ይላል። ስለዚህ እዛ ጋ መጀመሪያ እግዚአብሔር ትእዛዝ የሰጠው አትብላ ያለው ለአዳም ለራሱ ገና ሔዋን ሳትፈጠር ነው። ግን ሔዋን አልሰማችም ወይ? ምዕራፍ 3 ላይ ደግሞ ስንሄድ ደግሞ ሔዋንም ማውቋን የሚታወቀው ከሰይጣን ጋራ ሰይጣን በባብ ተመስሎ ሲያዋራት አይ እግዚአብሔር አትብሉ ብሎናል ብላ ስትናገር ነበር። ስለዚህ ሔዋንም አውቃለች። ግን መጀመሪያ ግን አዳም ብቻውን ነው የነበረ። ሔዋን ከመፈጠሯ በፊት እግዚአብሔር ያን እንዳስጠነቀቀው እዚህ ጋር ይሄንኛው አውዱ ቅድም እናወራው አውድ የምንለው ይሄንን ነው። ጠቅላላ ሀሳቡን ከላይ ከታች እናነበው። ለአዳም ሔዋን ከመፈጠሯ በፊት የተሰጠ ትእዛዝ መሆኑን እዛ እናገኘዋለን። እሱን ለማስተካከል ጊዜ ነው። አሁን ወደ ጥያቄውን ወደ መመለስ እንሂድ። እንግዲህ ያለችው እንዴት ነው መዳን የሚገኘው? መጽሐፍ ቅዱስን በማንበብ ነው። መጽሐፍ ቅዱስን ማንበብ የማይችሉ ሰዎች ስላሉ እንዴት ነው ወደ መዳን የሚመጡት? በዚህ ላይ ሀሳብ ስጡ። ሀሳብ ስጡ።
ይሰማል። ሌላ ሰው የሚናገር ካለ ይናገር። ቅድም ስለተናገርኩ
ከሰዓት ጋር ስለሆነ የሚናገር አለ።
እሺ፣ ያ እሺ። ባጭሩ ሀሳብ ለምጥታይ ነው። ማንበብ የማይችል ትክክል በመስማት ነው የምድነው። ማንበብ የማይችል ማለት ነው። አንብበንም ደግሞ ሲነበብም በሚነበበው ነገር ውስጥ አንዳንድ ግድፈት ሊኖር እንደሚችልም ተናግረዋል። ግን እግዚአብሔር ከኛ የሚፈልገው ባወቅነው እንሄዳለን ወይ በሚል ነው። እንደውም የሰሙት በህግ ባልሰሙት ደግሞ በህልና ህግ ይፈረድባቸዋል ነው የሚለው። ስለዚህ እኛ ያነበብንም ሁሉንም ያወቅን አይደለንም። እኔ በበኩሌ እንደማምነው ስላነበብ ሁሉንም አላውቀውም። ያው እንደማላውቅም በአንዳንድ ሁኔታ ሁላችንም እናውቃለን ማለት ነው። ሁሉን ነገር እንደማናውቅ ማለት ነው። ለራሴም አውቃለሁ፣ ሌላውም ሰው እንኳን አለማውቀን ሊያውቅ ይችላል። ስለዚህ የሚያነብም ሁሉን የሚያውቅ አይደለም፣ እንኳን የማነብ ማለት ነው። ስለዚህ በማንበብም የሚሰማም ሰው ከሚሰማው ላይ ጉድለት ያወቀውን ሰው ነው የተናገረው። ያነበበ ሰው ያወቀውን የተናገረው ነው ያን ሌላው የሚሰማው። ግን እግዚአብሔር ነው ዋናው ተናጋሪ፣ የእግዚአብሔር መንፈስ ነው ዋናው ተናጋሪ። ከእኛ የሚጠበቀው በሰማነው ለልናችን በነገረን ምን አክል ልባችን ፈቃደኛ ነው በዛ ለመኖር የሚለው ነው ማለት ነው።
እግዚአብሔር ይባርክ። ሌላ ተጨማሪ ሀሳብ ያለው ከሰዓት ጋራ ፈጠን ብላችሁ ሀሳብ ስጡ። ሀሳብ ያለው ሰው
እግዚአብሔር በሰባት መንገዶች አሉት። እስካሁን ድረስ ግልጽ የሆኑ ማለት ነው። ለሁሉም ሰው የሚሰጥ ማለት ነው። መጽሐፍ ቅዱስ ያነበቡ ብቻ ሳይሆኑ መጽሐፍ ቅዱስ የማያነቡ ሰዎች ይህ ተማሪች አለሽ አይደል? እግዚአብሔር በቀጥታ ለሰው ይናገራል። ለማዳን ምንጊዜም ቢሆን እግዚአብሔርን ከዝንጉነት ካልሆነ በተቀር እግዚአብሔር ለሁሉም ሰው እውነትን ይገልጣል። ራሱ በቀጥታም ይገልጣል። ራሱ ይናገራል እኮ አብርሃምና እግዚአብሔር ተገናኝተው የለ እንዴ? አያነብም እኮ አብርሃም። ሄኖክም አያነብም። እግዚአብሔር ኖህም አያነብም። አቤልም ማነብም ግን እግዚአብሔር ይናገራቸው ነበርና ሰው በቅን ልቦና ካመነ ከቅን ልቦና የእግዚአብሔርን ነገር የሚፈልግ ከሆነ እግዚአብሔር ያድነዋል በሁሉም መንገድ። እንደዚህ ያለ የሐሰትን ትምህርት ደግሞ የመለየትን መንፈስ እግዚአብሔር ራሱ የመለየትን መንፈስ የእኛም ምናልባት የእኛ ወላጆች አንብበው ይሆናል። እናቴ አታነብም አልተማረችም፣ አባቴ ትንሽ የቃል ጥናት አለው። ግን እናቴ የቃል ጥናት ስልሽ አያነብም። እናቴ ግን እኔ ጥቁር አምላክን ነው እንጂ ማመልከው ይሄ ጣዖት ምናምን አላመጡም ብላ እምቢ አለች። በመጨረሻ ላይ እግዚአብሔር እውነት ደረሰላት ማለት ነው። ሰባቱም መንገዶች፣ አንደኛ እግዚአብሔር በቀጥታ ይናገራል፣ ሁለተኛ በተፈጥሮ ውስጥ ይናገራል። ማታም ስናጠና የነበረው እግዚአብሔር በተፈጥሮ ውስጥ በመናገር በጣም የታወቀ ነው። ሶስተኛ በራስ በግል በህይወት ውስጥ ይናገራል። ይሄ ልክ አይደለም ብሎ አሁን ቅድም እንዳልኩሽ እናቴ እምቢ እንዳለች ማለት ነው። ይሄ ጣዖት ማምለክ፣ ዛፍ ማምለክ፣ አድባር ማምለክ፣ እነዚህ ሁሉ በቃ ለሰይጣን ግብር መስጣት ይሄ ትክክል አይደለም ብላ እምቢ አለች። ምንም ትምህርት የላትም። አይ መቼ ከመቼ መቼ ትሞታለች እየተባለች እሷ ናት ረዥም እድሜና ብዙ ልጅ ወልዳ የነበረች እምቢ ባለ በማለቷ ማለት ነው። ማርያም አታነብም ነበረ፣ ግን ኢየሱስ ክርስቶስን ማውረድ ችላለች። ሩትም አታነብም ነበር። ትልቁ ነገር ሰዎች በህይወታቸው ውስጥ እግዚአብሔር ራሱ ምስክርነትን ይሰጣል። ከራስ ልምምድ ይሄ በጣም ትልቅ ነው። የመጀመሪያ ደረጃ መጽሐፍ ቅዱስን ማንበብ፣ ሶስት አራተኛ ደረጃ ነው። እነዚህ መገለጦች ናቸው። ሁላቸውም እያንዳንዳቸው በጣም ኃይለኛ የሆነ የእግዚአብሔር መንገድ ራሱን እግዚአብሔር የሚገልጥባቸው መንገዶች ናቸው። አንዱ በቀጥታ ራሱ ይገናኛል፣ ሁለተኛ በተፈጥሮ ውስጥ ይናገራል፣ ሶስተኛ በህይወት ልምምድ ውስጥ ይናገራል፣ አራተኛ መጽሐፍ ቅዱስን ማንበብ ነው። አምስተኛ መንገድ እግዚአብሔር ልጅ ተዋህዶ የምንለው ማለት ነው። ኢየሱስ ክርስቶስ ከማርያም የማርያምን ስጋ ወስዶ ጠቅላላ የማዳንን ምስጢር ለመግለጥ መምጣቱ ለብዙዎቻችን ዝም ብሎ በወሬ ታሪክ ተመሰሪ ይመስላል። ግን ይሄ ሰማይንና ምድርን ያገናኘው ታላቅ የእግዚአብሔር ህልውና ነው። ተዋህዶ ማለት ስጋ ደም መሆን፣ ሰው ያለ ወንድ ሰውን መውለድ ሴት ማለት ነው። ሴት ያለ ወንድ ታላቁን የእግዚአብሔርን ልጅ ተሸክማ መውለድ፣ ይሄ ከአእምሮ ሁሉ በላይ የሆነ ምስጢር ነው። ምስጢር የተገለጠበት ማለት ነው። ሰውና ስጋ አንድ የሆነበት እኛና እግዚአብሔር አንድ መሆናችንን በእርግጠኝነት የተረጋገጠበት አማኑኤል ማለት እግዚአብሔር ከኛ ጋር የሆነ ይሄ ዝም ብሎ ቃላት ንግግር ሳይሆን ሙሉ የእግዚአብሔር ህልውና ነው። ሌላ ደግሞ ትንሣኤ ማለት ነው። ተገለው ማንም ትንሣኤ ደግማ አይነስተን በተባለው የትንሣኤ ኃይል ምስጢርን ሁሉ ሞትን የድል የማድረግ ስልጣን ያለው አምላክና ለእኛም የድል መንገድ የሆነው እግዚአብሔር ማለት ነው። ይሄ ትንሣኤ ኃይል መጨረሻም አሁን እየተጠባበቅ ነው ያለ ነው። ሰባተኛው የምጣቱ ተስፋ ማለት ነው። እነዛ ስድስቱ መንገዶች የሰባተኛውን መንገድ እውነተኛ መሆኑን ያረጋግጥልናል። ኢየሱስ ይመጣል። ይሄ ሰባቱም መንገድ እግዚአብሔር ለሰዎች ልጆች ተማረም አልተማረም፣ አነበበም አልተማረም፣ አነበበም አላነበበም፣ ማንበባችን በበለጠ በቃ ለሌሎች ላልሰሙ ሰዎች ላልደረሳቸው ነው። ለሰዎች ሁሉ ይህንን የምስራች ለማዳረስ እንድንችል እግዚአብሔር የሰጠን ጸጋ ብቻ ነው።
እግዚአብሔር ይባርክ። ሌላ ሀሳብ ያለው ሰው እሺ፣ አማረች የምትጨምሪው ሀሳብ አለሽ? እኔ ከማጠቃለሌ በፊት
እኔም ብዙ ያይበት ሆን ብዬ ነው የጠየቅኩኝ ጥያቄውን እና አንብቦ መረዳት አሁን በሚንለው ሁኔታ አሁን በቃላት አገባብ በቋንቋ አተረጓጎም በተለይ ሲታሰብ ከባድ ነው። እግዚአብሔር ትረዳን ነው እንጂ እና እንደው የማንበብ የማይችሉት እንደ ይሄንን እኛ ካደካላ ነበብን እንዴት የሚል ሐሳቡ ካቢኖርባቸው መዳን በእምነት እንደሆነ በተገለጸልን ያክል ነው እንዴ ሆኖ በየውነነት ለመዳን በዚህ የተፈጠረ መስሎ መዳን ይፈልጋል። ምክንያቱም ሞት የሚባል ጠላት ወደዚህ ምድር ከመጣ ጀምሮ መዳንን ነፍስ ሞትን አትፈልግም እና ክርስቶስ ደግሞ በርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ ለሁሉም ለሚያምን ሁሉ ነው ደሙን ያፈሰሰና አው ጌታ ሞተልኛል በእምነት አምናለሁ የሞተልኝን ጌታና አምናለሁ እንደሚመጣና እንደሚወሰኝም ተስፋ አደርጋለሁ ብሎ የተቀበለ ያመነ ሁሉ መዳን እንደሚችል በተገለጸለት መኖሩ ነው እና ኖሮ በትክክል በየዋህነት ተቀብሎ የኖረ ሰው አምኗል ይድናል ማለት ነው እና ሰው እንደው ግር እንዳይለው ለምን ትርጉም በጣም አስቸጋሪ ነው ይሆን ያለው ከጥንት ጀምሮ እስካሁን ድረስ ባለው ትርጉም በጣም ጥንቃቄ እየተደረገም ብዙም እየተተረጎመ ሲሄድ ወደፊት ደግሞ ጌታ ከዘገየ እንዴት ቃላቶች መልካቸውን ቀይሮ የት እንደሚደርሱ አናውቅም እና ይሄ ነገር ሳይሆን ያሰምስበን የሚገባ አይደለም እና ዋናው ትልቁ ነገር ለመዳን ማመን እንደሆነ ነው እና ማመንና በተገለጸልን ያይል መኖሩ ማንበቡና መመርመሩ አስፈላጊ ሆኖ እንዳለ የግድ ይሄን ካልመረመርኩ የመዳኔ ነገር ብሎም ያሳስበን ነገር የለም። ለኛ እንድንል የተገለጸልን ያህል በመኖር ነው የምንድነው እና ይሄንን እንድንረዳ እና እንድንወያይበት ብዬ ነው። አመሰግናለሁ። እግዚአብሔር ይርዳን።
አሜን። እግዚአብሔር ይባርክሽ። በቀደም ለታ አንድ የሆነ ሾው አለ ልብ ለልብ የሚል ዘማሪ ኬፋ የሚደቅሳ የሚያዘጋጀው አዶናይታችሁ ከሆነ እና እዛ ላይ አንድ ሌላ አይ ቲንክ ሚኪያስ ነው ሚኪያስ የሚባል አገልጋይ ጋብዞ ስለ ህብረት ጉዳይ ይጠይቀው ነበር እና እዛ ላይ እሱ የተናገረውን ስለ ህብረት ጉዳይ ያለውን ሀሳብ ሳይሆን የተናገራት ቃል በጣም ስለገረመኝ ነው። ምንድን ነው ያለው? ህብረትን እንዳናደርግ አንዱ ችግር ያስተምህሮት ችግር ነው እና ክርስቲያኖች እኮ የሚባሉ በጣም ብዙ አሉ። ለምሳሌ አድቬንቲስቶችም ክርስቲያን ነው የሚባሉት ኦንሊ ጂሰሶች አድቬንቲስቶች አሁን ለምሳሌ ክርስቲያኖች ተብለው ይባላሉ። ከነሱ ጋር ግን አብረን ግን ህብረት እንዳንፈጥር ያስተምህሮ ግድፈት አለባቸው አለ። አሁን እሱ እንግዲህ መጽሐፍ ቅዱስን አንብቦ የአድቬንቲስት ያስተምህሮን ግድፈት አወጣ ብሎ የሚያስበው ማለት ነው። ስለዚህ እነሱ የሚጠሩት ኢየሱስ እና እኛ ግን የምንጠራው ኢየሱስ ስለማይመሳሰል ህብረት መፍጠር አንችልም እና ይሄ ሰው አሁን እንግዲህ የማንበብ ችግር አይደለም ያለበት። እንደውም በቃ አስተማሪ ተብሎ ቤተክርስቲያን አቋቁሞ በቃ ታምኖበት ነው እንግዲህ ይሄ ሰው ቃለ መጠየቅ የሚደረግለት እንግዲህ በቃ አዋቂ ተብሎ ነው እንግዲህ እና ስለዚህ አሁን እሱ ግን አወቅኩኝ ብሎ የአድቬንቲስትን ያስተምህሮ ችግር እንዳለባት ወይም ደግሞ በቃ መጽሐፍ ቅዱስን በትክክል ያላወቀች መሆኗን ሲናገር ነበረ እና ስለዚህ ሰዎች ራሳቸውን ዝቅ ሲያደርጉ ነው የእግዚአብሔርን እውነት የሚያገኙት እንጂ ራሱን ዝቅ ላላረገ ሰው እውነት ውሸት ሆኖ ነው የሚቀመጥለት። ለምን? አሁን ቅድም እንዳልነው ቃላቶችን የተነጣጠቁ ሃይማኖት ይፈጥራሉ። ከዛ በኋላ የእውነትን ሃይማኖት እንኳን ለመስማት እንዳይችሉ ጆሯቸውን ጭምር ነው ይዘት ነው። ስለዚህ ትልቁ ነገር እንደውም አርብ ክፍል ላይ ምን ብሎ ይናገራል? የመጽሐፍ ቅዱስ በመንፈስ ቅዱስ ተመርተው የጻፉት ቢሆንም በመንፈስ ቅዱስ ምሪት የተጻፈ ቢሆንም በዛን ጊዜ በመንፈስ ቅዱስ ምሪት ስለተጻፈ በቃ አሁን መንፈስ ቅዱስ አያስፈልግም ወደሚለው ድምዳሜ አያደርሰንም። አሁን በመንፈስ ቅዱስ ሆነን ነው ስናነበው ነው እውነትን ማግኘት የምንችለው። መጽሐፍ ቅዱስ እውነት ነው። ያንን እውነት ግን ለማግኘት ግን የእግዚአብሔር መንፈስ ያስፈልጋል። በእውነት የተጻፈን መንፈስ በእውነት መንፈስ የተጻፈን መጽሐፍ ነው ይሄም ሰው የሚያነበው። እኛም በእውነት መንፈስ የተጻፈን መጽሐፍ ነው የምናነበው። ነገር ግን ያ የኡነስ መንፈስ የኡነሱን መንፈስ እንዲገልጽልን ራሳችንን ዝክ ስናደርግ እግዚአብሔር መንፈስ ይረዳን ነው ያንን ማወቅ የምንችለውና በመጽሐፍ በማንበብ ብቻ አይደለም በዘፍጥረት ምዕራፍ 15 ላይ ምንድን ነው የሚለው ከዚህም በኋላ የእግዚአብሔር ቃል እንዲህ በራእይ ወደ አብርሃም መጣ ገና አብርሃም አለ አብርሃም የሆነው ይስሐቅን ተወለደ ይባላል እስከዛ ድረስ ስሙ አብርሃም ነበር አብርሃም መጣ አብርሃም ሆይ አትፍራ እኔ ለአንተ ጋሻህ ነኝ ታላቅ ዋጋህም እኔው ነኝ አብርሃምም እግዚአብሔር አምላክ ሆይ ያለ ልጅ የቀረው ስለሆነው የቤቴ ወራሽ የደማስቆ ሰው ኤልያዛር ነው ታዲያ ምን ሰጠኛለህ አለው አንተ ልጆች ስላልሰጠኸኝ ከቤቴ አገልጋይ አንዱ ወራሼ መሆኑ አይቀርም ስለዚህ ቅርታ በዚህ ጊዜ የእግዚአብሔር ቃል እንዲህ ሲል መጣለት ይህ ሰው ወራሽ አይሆንህም ይህ ሰው እሱ ኤልያዛር ወራሽ ነው ሲል በዚህ ጊዜ የእግዚአብሔር ቃል እንዲህ ሲል መጣለት ይህ ሰው ወራሽህ አይሆንም ነገር ግን ከአብራክህ የሚከፈል ልጅ ወራሽህ ይሆናል ወደ ውጪም አውጥቶ ቀና ብለህ ወደ ሰማይ ተመልከት እስቲ መቁጠር ከቻልህ ከዋክብቱን ቁጠራቸው ዘርህን እንዲሁ ይበዛል አለው አብርሃምም እግዚአብሔርን አመነ እርሱ ጽድቅ ሆኖ ተቆጠረለት አለቅ አብርሃም ያነበበው ነገር የለም እስካሁንም ደግሞ እንዳቀና ነው ደግሞ ሙሴ ነው እኮ ገና ከዘፍጥረት ጀምሮ ያለውን የጻፈው እንግዲህ ሙሴ ጋር እስከሚደረስ ድረስ እኮ ስንት ጀነሬሽን አልፏል እና አዳም እና እነ ሔዋን አሉ መጀመሪያ የሰው መገኛዎች ስለነሱ ሁሉ የጻፈው እኮ ሙሴ ነው ስለዚህ አዳም እና ሔዋን ያንን መጽሐፍ ቅዱስ አንብበው አይደለም ወይም ደግሞ ከዛ በኋላ አብርሃም አለ ይስሐቅ አለ ያዕቆብ አለ ሲጠልዩ ራሱ የእስራኤል ልጆች ምንድን ነው የሚሉት የአብርሃም የይስሐቅ ያዕቆብ አምላክ ነው የሚሉት ግን ሙሴ ነው ግን ከዛ ገና መጽሐፍ ጻፈው እና ስለዚህ እነዚህ ሁሉ ሰዎች የዳኑት መጽሐፉን አንብበው ሳይሆን ነገር ግን በእምነት ነው የዳኑት እንዳነበብ ነው ማለት ነው እና ስለ ፍርድ ስላፈራረድ ቅድም በዩ የተናገረው ጥቅሱን ላነበው ሮሜ ምዕራፍ 2 ቁጥር 13 ላይ እንደዚህ ይላል 12 ላይ ይቅርታ ህግ ሳይኖራቸው ኃጢአት የሰሩ ሁሉ ያለ ህግ ይጠፋሉ ህግ እያላቸው ኃጢአት የሰሩ በህግ ይፈረድባቸዋል ምክንያቱም በእግዚአብሔር ፊት ጻድቃን የሚባሉት ለህጉ የሚታዘዙ እንጂ ህጉን የሚሰሙ አይደሉም ይላል ስለዚህ እንግዲህ ህግ ከሌላቸው ሰው እግዚአብሔር ፈጥሮት ዘላኖች አሉ አይደል እንዴ ምንም መጽሐፍ ቅዱስን የማንበብም የመስማትም እድል የሌላቸው የሚሰሙ ብቻ አይደሉም እኮ የመስማትም እድል የሌላቸው አሉ ነገር ግን እነዛ ለነዛ ሁሉ ግን እግዚአብሔር ህሊና ፈርሰቶ ነው ተሳካ ስለዚህ እነሱ ባወቁት ግን ነው የሚፈረድባቸው በህጉን ያወቀ ሰው ስላወቀም አይደለም የሚፈረድለት አለ ህግ በማወቃችን እኮ እኛ ይፈረድልናል ይፈረድብናል እንጂ ካላደረግን ስለዚህ ህግ በማወቅ ሳይሆን በማድረግ ነው ህግ የሌላቸው ደግሞ በህሊና ህግ ነው አለ እና ስለዚህ የእግዚአብሔርን ቃል ለማስተዋል አሁን እንዳጠና ነው የመጀመሪያ መስፈርቱ መንፈስ ቅዱስ ነው ሌላው ራስን ዝቅ ማድረግ ነው እሱ እንዲናገር መፍቀድ ነው ሌላው ነገር ደግሞ ሙሉን ማንበብ ያ ነገር ጥቅስን አለመገንጠል ወደ ስህተት እንዳይወስደን እና ያነበብነውን ደግሞ ማመን አለብን ካላመንነው እንደ ፊክሽን ነው የሚሆነው ማመን ማለት ደግሞ ራስን መስጠት እምነት ማለት ዕብራውያን ምዕራፍ 11 ላይ እንደሚናገረው ያላዩትን የሚያስረግጥ ነው ይላል ስለዚህ ዕብራውያን ምዕራፍ 11 ቁጥር 6 ላይ ነው ምንድን ነው የሚለው ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል ስለዚህ ካላመንነው መጽሐፍ ቅዱስን ብንተረትረው እውቀት ቢኖረን እምነት ከሌለ ደግሞ ደስ ልናሰኘው አንችልም እግዚአብሔርን እና ስለዚህ እነዚህ ሁሉ ነገሮች አንድ ላይ ሆነው እንግዲህ የሚስተካከሉት ሁሉንም የሚያረጋው የሚጀምረው የሚጨርሰው መንፈስ ቅዱስ ብቻ ስለሆነ እግዚአብሔር መንፈስ እንደጀመረው አሁንም እንዲመራን ራሳችንን ዝቅ እንድናደርግ እግዚአብሔር ይርዳን እና ሰንበት ትምህርታችንን እንጨርሳለን። አማረች ጸሎት አድርጊልንና ሰንበት ትምህርት እንጨርስ።
ይዘን አለምን እግዚአብሔር አቡነ መንፈስ ቅዱስ እንደው በሰላም በጤና አሳድርህን። የገባውን ሰንበት አምላኬ በአግባቡ መጠቀም እንደሚችል በዚህ ሰዓት በእውነት ይህንን ታላቅ ምስጢር እየገለጽክልን ለመዳን ጌታ ሆይ የሚሻውን ማንኛውንም ነፍስ እየጎበኘህ ጌታ ሆይ ስለሆነ ክብር ምስጋና ለአንተ ይሁን። ጌታዬ በእምነት መዳን እንደምንችል አምላኬ መዳን ጌታ ሆይ ለመዳን የተሰጠን ጌታ ሆይ እድል ከባድ አይደለም። ቀላል በቀላሉ እንዲሁ በነፃ በነፃ ነው የሰጠህን። በነፃ የተሰጠ ነገር ጌታ ሆይ እንደ ረካሽ ነገር በመቁጠር እንደ ስጋ መረዳት በምንወስድበት ሰዓት ችላ እንላለን ጌታ ሆይ። ነገር ግን እኛ ማድረግ ስለማንችል የማንችለውን ነገር ነው በታላቅ ጌታ ሆይ ዋጋ ከፍለህ እኛን ለማዳን ያበቃህን። አባት ሆይ እንደ እኩ ማድረግ የማንችለውን ነገር አደረክልን። ስለዚህ በውድና ጌታ ሆይ በውድ የተገኘ እንደሆነ አምላኬ ቆጥረን ተቀብለን አምነን ይህን የተሰጠንን ታላቅ ተስፋ አምላክ ሆይ እስከ መጨረሻው በመጽናት አንተ ስትመጣ ደስ እያላቸው ከሚቀበሉ ጋራ ዕጣ ፈንታችን ይሆን ዘንድ ያወቅነው ዛሬ ተማርነው የተረዳነው ነገር ለመዳን እንጂ ለመጥፋት እንዳያበቃን በኢየሱስ ክርስቶስ ስም መንፈስ ቅዱስ አንተ ትረዳን ዘንድ ጸልያለሁኝ። መስማት ብቻ በቂ አይደለም፣ ማንበብ ብቻ በቂ አይደለም፣ ማወቅ ብቻ በቂ አይደለም። ያችን አምላኬ ለመዳን የምታበቃትን ብቃትን ጌታ ሆይ አውቀናል፣ ሰምተናል። አቤቱ ጌታ ሆይ ባወቅነው በመኖር ጌታ ሆይ አንተን ደስ ብናሰኝህ እኛ ደግሞ እንድናመልጥ ጌታ ሆይ ለራሳችን መሆኑን ጥቅሙ ለራሳችን እንደሆነ ገብቶን አቤቱ መኖር እንድንችል በቃል መስተከል እንድንችል አምላኬ ሆይ በዚህ ክፉ ዘመን አምላኬ በዚህ በመጨረሻ ዘመን በበለጠ ነገሮችን ጌታ የሚያወሳስብ የሚያነቃንቅ ዘመን ነው ከፊታችን ጌታ ያለውና በዛ ሁሉ ላይ በቃል ተሰክለን ግን የማንሻገረው ጌታ ባህር የለም የማንወጣው ጌታ ማንኛው ነው። በሰው ዘንድ የማይቻል ሁሉ በአንተ ዘንድ ስለሚቻል ሁሉን የሚችለውን አንተን ተጠማጥመን ሁሉን ነገር ረጋግጠን ማለት እንድንችል አምላኬ ይህን ተስፋ ደግሞ እኛ ጸንተን ለሌሎችም ጌታ ሆይ አትርፈን ጌታ ማለት እንድንችል እርዳን።
አሜን።
ጊዜ እጅግ አድርጌ አመሰግናለሁ። በውስጥም ጌታ መንፈስ ቅዱስ ብርሃን ጌታ በመንፈስ ቅዱስ ብርሃን አማካኝነት ነው ቃሌን መመርመር የሚቻለው እንጂ ሌላ በማንም አይደለም። በእውነት ይሄንን ገልጻ እንድታብራራልን ምንም ሳይቀር እንድታብራራልን ይረዳሃት አምላክ ስም ይባረግ። እስከ መጨረሻው በቃል ሙላትህ ጌታው መዝረቅ እንድትችል እርዳት። አሁን ደግሞ ፕሮግራም አለን ጌታው፣ ይህን ቀጣይ ፕሮግራም ከሰው አይደለም የምንጠብቀው ከአንተ ነውና በኢየሱስ ክርስቶስ ስም ጌታው ስጋ ጸጥ ብሎ የአንተ መንፈስ ቅዱስ ብቻ ሰርቶ የሚያረሰ ለኛ ለወቅቱ አስፈላጊ የሆነውን የሚገነባንን ቃል እንሻለን። አስተላልፍልን ዘንድ ይህ እንዳይሆን እርም የሆነና የማይመችን ነገር በእያንዳንዳችን ውስጥ ቢኖር በኢየሱስ ክርስቶስ ተቆርጦ እንዲወድቅ እለምንሃለሁ።
አሜን።
ሁሉም ነገር እንደ ፈቃድ ምራን በጌታችን በኢየሱስ ስም
አሜን። አሜን።